Two Rhythms Radio Taverno. ጤናስጥልን አድማጮችን ይህ የምትደምጡት በስቱኮል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር
ከቀኑ 8 ሰዓት እስከ 10 ሰዓት ከ30
የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
I'm እንደምን አረፈዳችሁ እንደምን ዋላችሁ የተከበራችሁ አድማጮቻችን የኢትዮጵያ ድምጽ ሬዲዮ የዛሬ ያው ለተሰንበት ፕሮግራሙን ዘወትር እሁድ የሚያስተላልፈውን የሬዲዮ ፕሮግራም አሁን ጀምሯል። ከ14 ሰዓት እስከ 16 ሰዓት ተኩል የምናስተላልፈው ፕሮግራም ነው። ከዚህ ከስቶክሆልም ማለት ነው እንኳን ለዳግማ ትንሳኤ በዓል አደረሳችሁ ለማለት እንወዳለን። ከዚህ ከሬዲዮ ስቱዲዮ መብራቱ እንደነ እንደታልዋልክ
እንደምን አለ እንደምን ከረምክ?
ደናነኝ። እንግዲህ ያው ዛሬ የዳግማ ትንሳኤ በዓል ነው። ባለፈው ሳምንት ያው የፋሲካ ትንሳኤ በዓል ነበረ። እንግዲህ የፋሲካ በዓል ብዙ ጊዜ ረጅም ነውና ስለዚህ በዓሉም እስካሁን ደብዘዝ አላለም። ያው በውጭም ቢሆን ብንሆን እና ስሜቱ እንዳለ ነው። ማለት ምን ፈልገው ምንድነው ባሳለፍነው ባለፈው ሳምንት የፋሲካ በዓል ፕሮግራማችን ላይ በነበረው ከዚህ ከሬዲዮ ጣቢያ ፕሮግራም ጋር በተያያዘ የኢንተርኔትና የስልክ ችግር ስለነበረ ፕሮግራሞቹን ብዙዎች መከታተል አልቻሉም። ከዛም ደውለው አስተያየት ለመስጠትና እንዲሁም የእንኳን አደረሳችሁ የተለያዩ መልእክቶችን ለማስተላለፍ ሙከራ ሲያደርጉ በነበረው ያየር ያው በነበረው ችግር እንደልብ ሊገኛል ተቻለም። ስለዚህ ሳምንት የነበረውን እድል ለዛሬ እንሰጣለን አድማጮቻችን ማለት ነው። ስለዚህ መደወል ይችላሉ በስልክ ቁጥራችን በ08191000 እንኳን አደረሳችሁም ይሁን ሌሎች የተለያዩ መልእክቶችን በማስተላለፍ እስከ ፕሮግራማችን ፍጻሜ ድረስ አብረው እንዲጓዙ እንጠይቃለን።
እንግዲህ በኋላነት ያው ዛሬ እንደ ባለፈው ሳምንት በዓል ነውና በዓልን ተኮር የሆኑ ስራዎችን ነው በመስራት ወደ አድማጮቻችን ለመድረስ እንሞክረው። እንግዲህ በዛሬ ፕሮግራማችን እንደ ባለፈው ሳምንት ሁሉ አድማጮቻችን እየደወላችሁ የራሳችሁን ሐሳብ አስተያየት እንኳን አድርሳችሁ መልእክቶችንም እንድታስተላልፉልን ከወዲሁ እንጋብዛለን። እንግዲህ በዛሬው ዝግጅታችን ጄዲም ተቀላቀለናለች በአጭር ቆይታ በኋላ። እንግዲህ ከሷ ጋር ማብራት የሚመጣ ሌላ እንግዳ አለን። ሊሰብሰብ ብለን ዳግማዊ ትንሳኤን አብረና ከብራለን። ቴክኒሻን ግሩማችን ዛሬ አለ። እንግዲህ እስቲ አብረን ቆዩ። ሙዚቃ ጋብዘን ደግሞ እንመለሳለን። የተለያዩ ርዕሶችን አነሳለን። ሰሞኑን በአገራችን ውስጥ የነበሩ ሁኔታዎች ምን ይመስሉ ነበር? በዓልን ተከትሎ እንደ ሁኔታው ደግሞ ከተቻለም ወደ ሀገር ውስጥ ስልክ ጥሪዎች እናካሂዳለን። ባለፈው ሳምንት ሙሉ በዓል እንዴት አለፈ?
የተለያዩ ጉዳዮችን ለመዳሰስ እንሞክራለን።
የተለያዩ ጉዳዮች ይኖሩናል። ባለፈው ሳምንትም ብዙ ሰዎች በኢንተርኔት ምክንያት ሬዲዮናችን በተለይ ደግሞ ከሬዲዮ ሲድፌስት ውጭ ከስቶኮልም ውጭ ያሉ ማህበረሰቦች ማድመጥ አልቻልንም የሚል ቅሬታ አሰምተዋል። የበረከት የእሁድ ፕሮግራምም ይደገምልን የሚል ጥያቄ አቅርበዋል። እሱንም እንግዲህ እንዳየር ሁኔታ ለማቅረብ እንሞክራለን። እንግዲህ የሳምንቱ አበይት ጥያቄ ፕሮግራማችንም እንግዲህ አየር ሰዓቱን ጠብቆ ይቀርባል። ግሩሜ ዜና ሰዓታችንም እንግዲህ በተጠብቆ ከአንተ በኩል ይመጣል ማለት ነው። የተለያዩ ማስታወቂያዎች የተለያዩ ነገሮች አሉን፣ ግን በዋናነት ዛሬ ዳግማዊ ትንሳኤ ነው። የበዓል ፕሮግራም እናቀርባለን። አብራችሁ
ሰፋ ያለውን ጊዜ ይወስዳል። ተሳተፉ እንላለን።
በድጋሚ እንኳን ለዳግማዊ ትንሳኤ በዓል አደረሳችሁ አድማጮቻችን። እንግዲህ ዛሬ ቀደም ብለን እንዳልነው በዋናነት ትኩረት የምናደርገው በበዓል ዙሪያ ላይ ነውና እንግዲህ ከፊት ለፊቴም አብረን ቁጭ ያለው ዘውዱ አለና በዓል እንዴት አሳለፍክ ዘውዴ?
በዓል ጥሩ ነው።
ፋሲካ ጾም እንዴት ተፈታ ነው? ጾም የለፈተ
በርግጥ ያው ድባቡ ያገር ቤት ባይመስልም ጾሙ እዚህም ይካለ ቤተ ክርስቲያኖችም በየቦታው አሉ። ህዝቡም መልክ እንደ ሀገሩ በዓል ያገር ልብስ አርጎ በተለያዩ ደብራት ተገኝቶ በዓሉን ተካፍሏል። ደስ ይላል በአጠቃላይ።
ኦኬ ከዘመድ አዝማድ ጋር ሰብሰብ ብላችሁ ነበር ያሳለፋችሁት? ባለፈው ሳምንት እኛ አጋጣሚ ስቱዲዮ ነበርን እና አድማጮቻችን በዓል ስሜት ለመፍጠር ሽር ጉድ ስንል ነበረ። ምናልባት ኢንተርኔት እና ስልክ ትንሽ አስቸግሮን አድማጮቻችን ጋር መድረስ ባንችልም ጥሩ ፕሮግራም ነበረ። እንደውም አህመድ አጋጣሚ ዛሬ ያጠገባችን የለም እንጂ እዚሁ ስቱዲዮ ሆኖ ሲያስነካው ነበር። እኔ እንደውም አህመድን በዛ ባህር ያላቆም የነበረውና የባህል ሙዚቃ ተከፍቶ እዚህ ጋር ሲያስነካው ነበረ። በዓል ደስ የሚል ጊዜ ነው የነበረው። ምናልባትም እንግዲህ ከቤተሰቦች እንዳንተ ቤተሰቦች ጋር ባንሆንም በአድማጮቻችን ቤተሰቦቻችን ናቸው ብለን ለመድረስ እንሞክር ነበረ። ከበዓል በኋላስ እንግዲህ ይሄ ፋሲካ ለየት የሚያደርገው እንግዲህ ከዕለቱ ትንሣኤ ጀምሮ ዳግማዊ ትንሣኤ ድረስ ያለው ሁሉም ሳምንት እንደ በዓል ተቆጥሮ፣ በተለይ ደግሞ በአገርኛ ባህል ስታስበው ቤተሰብ ሲጠያየቅ፣ ረጅም ጊዜ ያላገኘውን ሰው ሲያገኝ፣ ጓደኛ ከጓደኛው ጋር ይተጣለው ሲታረቅ፣ የታሰረው ሲጠይቁ ነው ማህበረሰባችን የሚያሳልፈውና እንዴት ነበረ ሳምንቱስ? እንዴት አለፈ? ከበዓል ጀምሮ እስከ ዛሬ ዳግማዊ ትንሣኤ ድረስ እንዴት ነው በዓሉ ስሜቱ አንተ ጋር እንዴት ነው?
አዎ እዚህ ሀገር ትንሽ ለየት ይላል። ከሀገር ቤት ጋር ኮምፔር ማድረግ አንችልም። ምክንያቱም አገር ቤት በዚህ ወቅት ላይ ብዙ ነገር መታየበት ነው። በአገር ልብስ ሴቶች ወንዶች አጊጠው ባልና ሚስቶች አበልጅ ክርስትና ያነሳላቸውን ሰው የሚጠይቁበት ዳቦ እና የተለያዩ ባህላዊ አረቄ ምናምን ነገር ተይዞ የሚኬድበት እና የሚጠያይቁበት ሳምንት ነው ይሄ ሳምንት እና ብዙ ነገሮችን መታየበት ነው። እዚህ ሀገር ከበዓሉ ውጪ ሁሉም ሰው ወደ የስራው የሚሄድበት ነው። ድባቡም ብዙም የለም፣ ምክንያቱም ብዙም ኢትዮጵያዊ እዚህም ስለማይኖርም ጭምር ነው እና ልዩነት አለው። በርግጥ ከሀገር ውጪና ሀገር ውስጥ ስታከብር ከፍተኛ ልዩነት አለው። የሚሰማም ስሜት አለ። ለመጀመሪያ ጊዜ ከሀገር ወጥተህ ውጪ ስታከብርና ረጅም ስትላመደው አንድ አይደለም። መጀመሪያ ጊዜ የሚያከብሩ ሰዎች ሌላ ስሜት ሊሰማቸው ይችላል። ብዙ ውስጣቸው ድባቡ የሀገር ቤቱ ድባብ ከውስጣቸው ላይ ወጣ ይችላል። ግን ረጅም ጊዜ ያስቆጠሩት ሲለምዱት በሂደት ያን ድባብ ያው የመረጋጋት ነገር ውስጣቸው ይፈጠራል። ያም ሆነም ግን ባለበት ሆነ እንደየ አቅም ስታከብረው ደስ ይላል። ፋሲካ በዓል
አይ በጣም ጥሩ ነው። ግሩሜ እንዴት ነበር በዓል? ፋሲካ እንዴት አሳለፍክ?
በዓል ያው እንደተለመደ ነው። እንግዲህ ረዘም ላለ አመት እዚህ ስንቆይ እንግዲህ ያው በተለያየ ሁኔታ ይከበራል ያልፋል። የዘንድሮ ምናልባት ለየት የሚያደርገው በዋናው የፋሲካ ለትም ባይሆን ትናንት በዳግማ ትንሳኤ ዋዜማ በኢትዮጵያ ኮሚኒቲ አዳራሽ ኢትዮጵያ ኮሚኒቲ ያዘጋጀው ልዩ የዳግማ ትንሳኤ በዓል ፕሮግራም ነበር። እዛ ታደመናል። በጣም ቆንጆ ነበርና በጣም ኢትዮጵያዊው ተሰባስቦ ሁሉም በአብዛኛው ባበሻ ልብስ፣ ሌላውም እንደው ብቻ ዘነጥ ብሎ ልክ እንደ ሀገር ቤት የቀረው ያው ትንሽ ለወደፊቱ ይስተካከላል። ጠላ ጠጁ ምናምን ነው እንጂ የጎደለው ቁርጡ፣ ጮማው፣ ክትፎው፣ ጥብሱ ብቻ ባህላዊ ምግቦቹ በጣም ልዩ አቀራረብና ሁኔታ ነው የነበረው። በሂደት ደግሞ የተሻሻለ ይሆናል ብለን ተስፋ እናደርጋለን እና በርካታ ኢትዮጵያውያን ትናንትና ሰብሰብ ብለው በደንብ ስላከበሩ ደስ ብሎኛል እዛ በመታደሜ።
እንደውም አንዳንድ ሰዎች ከኢትዮጵያ በፊት ዶሮ ነጻ ወጣች እዚህ ኢትዮጵያ ኮሚኒቲ በስተኮል ብሎ ሲቀልዱ ነበር። ዶሮ አልነበረም ቁርጥና ክትፎ የመሳሰሉት ናቸው የነበሩት እና ዶሮች በጣም ተመስጠው።
አዎ ያው ብዙ ሰው በፋሲካ ቤቱ አብዛኛው ሰው ባህላዊ ከመሆኑ አንጻር ዶሮ ወጥ ቤት ያው ይስተናገዳል የሚል ሀሳቤም ስላለ ይመስለኛል አዘጋጆቹ በዛ ሀሳቤ እንደው ሻይ ቡናዋንም ምናምን ለማለት ቁርጥና ክትፎ ቢሆን ይሻላል የሚል መንፈስ ያለ ይመስላል። ጥሩ ነበር ድባቡ።
ያ እንግዲህ አድማጮቻችን ሀሳብ ይስጡበት። እንግዲህ ዘመን ተለውጦ ሻይ ቡና ቁርጥ ሆኗል። ለፋሲካ እንደዚህ ከሆነ ሁልጊዜ ፋሲካችን ቢሆን ጥሩ ነው። እና ጀሪሻ በዓል እንዴት አለፈ? በዓል እንዴት ነበር? አንቺ ጋር እንዴት አሳለፋችሁ ፋሲካን? እንግዲህ አንድ ሳምንት ሆኖ ካለፈና በሳምንቱ ስንት አለፈ የሚለው ጥያቄ ነበር እየተወያየን ያለው ሐሳብ ስለስከ
እኔ ያሳለፍኩት ያው ቤት ነው ቆንጆ ጊዜ ነበር ያሳለፍኩት ከጓደኞቼ ጋር ተብሰብ ብለን ደስ የሚል ጊዜ ነበር ያሳለፍነው የዘንድሮ በዓል ቆንጆ ነበር ከሌላው ጊዜ
ኦኬ የዘባልን ተከትሎ ሳምንት እንዴት አለፈ? ዛሬ ደግሞ ትንሳኤ ነው። አንድ ሳምንት ሙሉ እንግዲህ
ሳምንቱ የደስታም የሐዘንም ሁለቱም ማፋራርቆት ነው። ዳግማ ትንሳኤ ያደርሰናል። እንደዛ ይመስላል እንግዲህ።
አድማጮችም በዚህ ጉዳይ ላይ አስተያየታቸውን እንዲሰጡ እንጋብዛለን። አንድ ሙዚቃን ጋብዛቸውና እንመለሳለን።
ሸለም አልባለላ
የጌታ የዘበራ ሸለም አልባለላ
ለመሬት ያዳራሽ ተሸልሟል በሻሽ
ለመሬት ያዳራሽ ተሸልሟል በሻሽ
የጌታ ጸጋላት ሸልሟል ባለላ
የጌታ ጸጋላት ተሸልሟል ባለላ
የመሬት ያዳራሽ ተሸልሟል በሻሽ
የመሬት ያዳራሽ ተሸልሟል በሻሽ
አድማጮቻችን ተመልሰን መተናል። ዛሬን እንግዲህ ሁድን سنናስበው በአቤክነት በለንደን ማ የለንደን ማራቶን ይቀርማል ይመስለኛልና ግሩሜ ስትከታተለው ነበር እንደውም በቪበር ግሩፓችን ላይ የመረጃ አስተቀበለ ነበር። እንዴት አዩ የዛሬን የለንደን ማራቶን ውድድር?
ያው እንግዲህ የለንደን ማራቶን ውድድር በአለም ላይ ከሚደረጉ የለንደን የማራቶን ውድድሮች ግንባር ቀደም ነው። እንግዲህ በተለይ እንግሊዛውያን የነሱን የሆነ ንብረት በአለም ላይ ትንሽ በማጉላት ይታወቃሉ። በዛ ምክንያት የለንደን ማራቶን በአለም ላይ በርካታ ታዋቂ ማራቶን ውድድሮች አሉ። የነሱ በጣም ታዋቂ ማራቶን ውድድር ነው። የዘንድሮ 36ኛው የለንደን ማራቶን ለየት የሚያደርገው በተወሰነ ደረጃ አድርጎት የነበረው ኦሬዲ ውድድሩ አሁን ተጠናቋል። በተለይ በወንዶች ውድድር ያው ከፍተኛ ትኩረት ይስባል። የወንዶች ውድድር ኢትዮጵያውያን አትሌቶች የኦሎምፒክ የሁለት ጊዜ ሻምፒዮኑ ቀነኒሳ በቀለና በቅርብ ጊዜ በአሁን በሪዮ ኦሎምፒክ የብር ሜዳሊያ ተሸላሚው ፈይሳ ሌሊሳ ከውድድሩ በፊት በርካታ የመገናኛ ብዙሃን ከፍተኛ ትኩረት ሰጥተዋቸው ከፍተኛ ሽፋን አግኝተዋል። ያው እንግዲህ ሽፋን ያገኙበትም ሁኔታ የሚታወቅ ነው። ፈይሳ ለክ ውድድሩ በተጠናቀቀ ላይ ተቃውሞውን ምልክት በማሳየት ለዓለም ህዝብ ኢትዮጵያ ውስጥ ያለውን ጭቆናና ሌሎች ተያያዥ ነገሮች ለዓለም ህዝብ ይፋ ያደረገበትና በርካታ ኢትዮጵያውያን ከፍተኛ ምስጋናቸውን ያቀረቡለት አትሌት መሆኑ ይታወቃል። በአንጻሩ ቀነኒሳ በቀለ በስፖርቱ ዓለም ዝነኛ ነው፣ ኢትዮጵያን ባለውለታ ነው። ይሁንና ከአለው ሁኔታ አንጻር ትንሽ ያው ተጻራሪ በሆነ የፖለቲካ ሁኔታ በመኖሩ ይሄንን በርካታ ጋዜጦችና ሙዚቃ በርካታ ጋዜጦች ትኩረት ስለሰጡት ከፍተኛ ትኩረትን ስቦ ነበር የወንዶች ውድድርና ዛሬ ረፋዱ ላይ ቀደም 10 ሰዓት ጧት ጀምሮ አሁን ተጠናቋል። እንግዲህ በዛ ምክንያት በከፍተኛ ሁኔታ ውድድሩ ሲጣበቅ ነበር። እንግዲህ ውድድሩ እንደተጠበቀው በከፍተኛ ጉጉት ሲካሄድ ቆይቷል። የወንዶች ማራቶን ለምሳሌ ከተጀመረ ጀምሮ እስከ 30 ኪሎ ሜትር ድረስ ሁሉም በመሪነት ግሩፕ የነበሩ ኢትዮጵያውያን ነበሩ። ፈይሳ ሌሊሳ ውድድሩን ይመራ ነበር ከዋናዎቹ ግሩፕ ጋር ሆኖ እስከ 30 ኪሎ ሜትር ገደማ ድረስ ቀነኒሳ በዛን ሰዓት ከኋላው ነው ይከተል ነበር በቅርብ ርቀት። በኋላ ወደ ውድድሩ መጨረሻ አካባቢ ግን ያው ቀነኒሳ አትሊስት እኔ እንደማስበው ከፍተኛ የሆነ ልምዱን የተጠቀመ ይመስላል ከኋላ በመነሳት እየሳበ አንደኛ የወጣውን ኬንያዊ ነው በነግራችን ላይ ውድድሩን ያሸነፈው። ኬንያውን አትሌት ለመድረስ ሞክሮ ነበር በ7 ሰከንድ ተቀድሞ ቀነኒሳ ሁለተኛ ወጥቷል። ኬንያዊው አትሌት ዋንጂሮ የተባለው አትሌት አዎ አንደኛ በመውጣት የዘንድሮ የለንደን ማራቶን አሸናፊ ሆኗል። ቀነኒሳ በቀለ በጥቂት ሰከንዶች ተቀድሞ ሁለተኛ ወጥቷል። ሌላ ኬንያዊ ሶስተኛ ወጥቷል ማለት ነው። በውድድሩ ትኩረት የተሰጠው ፈይሳ ሌሊሳ ውድድሩን በ12ኛነት አጠናቋል።
ያው ግን ከሁሉም በላይ በዋናነት ትኩረት ስቦ የነበረው የሌሊሳና የቀነኒሳ የሁለቱ ፍጥጫ ነበርና በተለያዩ የዓለም ሚዲያዎችም ላይ ትልቅ ትኩረት ሰጥቶ የነበረው ሁኔታ ነው። ያው የሪዮ ኦሎምፒክን ተከትሎ ሌሊሳ በዓለም ሚዲያ ውስጥ ትልቅ ትኩረትና እይታ ውስጥ የገባ ሰው ነው። ለቀነኒሳንም ደግሞ ብናየው ከዚህ ቀደም በነበረው ትልልቅ ስሞች ሚዲያዎች እያደኑ የሚይዙት ሰው ነበርና ቀደም ብሎም እያንዳንዱ ኢትዮጵያዊም የዓለም ሚዲያም ሁለቱን ትልቅ ትኩረት ሰጥቷቸው ነበረ። ምናልባት የዘነጋኸው ብዬ ማሰው በየሴቶች ነው።
አዎ ወደዛ ልመጣ ነበር የወንዶቹን ላስቀድም ብዬ ነው። በሴቶቹ ውድድር በጣም አስደናቂ ውድድር ነበር የተደረገው። በጣም በተለይ ቪዲዮውን ለተከታተለ ሰው በኢትዮጵያዊቷ ድንቅ አትሌት ጥሩነሽ ዲባባና በሌላው አኬናዊት አትሌት መካከል ከባድ ፉክክር ሲካሄድ ነበር። በጣም የሚገርም ነው። በተለይ ጥሩነሽ ዲባባ በውድድሩ ሁለተኛ ወጣለች፣ ኬንያዊቷ አሸንፋለች። ይሁንና ጥሩነሽ ዲባባ ያሳየችው ብቃት በነገራችን ላይ የገባችበት ሰዓት አዲስ የኢትዮጵያ ሪከርድ እንዲሁም አዲስ ሶስተኛው የዓለማችን ፈጣኑ ሰዓት ነው። 2:17:49 ገደማ ይመስለኛል አንደኛ ወጣችው ኬንያዊቷ 2:17:00 በመግባት አዲስ የዓለም ክብረ ወሰን ያስመዘገበችው በጣም አስደናቂ ውድድር ነበር። ጥሩነሽ ወደ 40ኛው ኪሎ ሜትር ገደማ ቆማ ነበር ወደ ላይ ያላት ነበር። እንግዲህ ያስበው ሩጫ ውድድር ላይ ቆመ ሆድህን ይዘ አስተመ ቢያንስ 30 ሰከንድ በላይ ቆማ ነው እንደገና ውድድሩን የቀጠለችው እና በጣም ድንቅ አጨራረስ ነው ያሳየችው። በ48 ሰከንድ ገደማ ተቀድማለች። ይሁንና ያሳየችው ፐርፎርማንስ በጣም እጅግ ኮሜንታተሮቹ እጅግ ሲደነቁ ነበር። በእንደዚህ አይነት ህመምና ስሜት ውስጥ ሆኖ ተቋቁሞ ውድድሩን በበላይነት ሁለተኛነት ማለት በበላይነት ነው። ሶስተኛው የዓለማችን ፈጣን ሰዓት ነው። 2:18 በታች የገቡ በዓለም ላይ 3 አትሌቶች ናቸው። እሷ ሶስተኛው አትሌት ሆናለች። እና ኢትዮጵያውያን አትሌቶች ጥሩ ነው እሷ ሁለተኛ ወጣለች። ሌላም ኢትዮጵያውያን አትሌቶች ተሳትፈዋል በዝርዝር ውስጥ አሉ። ተከተለ ሶስተኛ ወጣለች።
ከዚሁ ከስፖርት ፕሮግራም ሳንወጣ የኢትዮጵያ ስፖርት ፌዴሬሽን በስቶክሆልም ስዊድን ዛሬ ለየት ያለ የስብሰባ ፕሮግራም እንደሚያዘጋጁ ከዚህ ቀደም በእኛ ሬዲዮም አስነግረው ነበርና ምናልባትም ያንን ፕሮግራም በተመለከተ ዛሬ ላይ ስብሰባ አላችሁ። ይሄ ያለፉትን 2 አመት ስብሰባ ሪከርድን ምንድነው አጠቃላይ ሪፖርት በተመለከተ እንዲሁም አዲስ ምርጫ የማካሄድ እቅድ ይዟልና እንደው አየር ላይ ያሉ ይመስለኛልና ስለ ፕሮግራሙ ሂደት ምን እንዴት ይሆነ ነው ምን ያደርጉ ነው የሚለውንም በዛው ሐሳብ ሰጥተውን ይሄንን የስፖርት ዘገባ ጠቅለል አድርገን ደግሞ ወደ በዓል ጨዋታችንና ወደ
ተላላፊ መስመር ላይ ያሉ ይመስለኛል። የኢትዮጵያ ስፖርት ባል ፌዴሬሽን በስዊድን አላችሁ? ሃሎ
አለን።
ሃሎ ድምጹ በጣም ሩቅ ነው። ሩቅ ነው ድምጹ? አይ ቲንክ
ግሩሜ ይሰማሃል? አለን እየጠበቅን ነው።
አላችሁ? በቃ አሁን መጀመር እንችላለን። አይ ቲንክ ትንሽ ድምጻችሁን ብቻ ከፍ ብታረጉ ትንሽ ድምጹ እንት ብሎ ነው የሚሰማኝ።
ኦኬ
በጣም እናመሰግናለን። የኢትዮጵያ ስፖርት ባህል ፌዴሬሽን በስቶክሆልም አሁን በተከታታይ ሳምንታት ሲነገር እንደነበረው በማስታወቂያ የስፖርት ማህበሩ ልዩ ስብሰባ ለማድረግ አሁን እዛ በአዳራሽ ትገኛላችሁ ይመስለኛል። እንደ ወደ ስፖርቱ ዳራሹ ከመግባታችሁ በፊት አሁን ስለ ስፖርት ውድድር መንደርደሪያ ስናረግ ነበር። በተለይ ለደማራቶን አንስተናል። እዚህ ደግሞ ባለፈው አመት እንደማስተዋውሰው የጎልደን ሊግ ውድድሮች አሁን በሰመሩ ይካሄዳሉ። ባለፈው አመት በስቶክሆልም የዳይመንድ ሊግ ውድድር በርካታ ኢትዮጵያውያን ገብተው በጣም በሚያምር ሁኔታ ያየንበት ሁኔታ አለ። እንደው ዘንድሮስ እንደዛ የታሰበ ሁኔታ አለ? እንደው ለመንደርደሪያ ነው መቼም ስለ ሩጫ ስላነሳው ብዬ ነው።
እሺ አመሰግናለሁ ግሩሜ። ያው የለንደኑ ማራቶን ዛሬ እኛም እያየን ነበር። በይበልጥ ደግሞ እናንተ ለክ እንድና ያደርጋችሁ ሰፊ ትንታኔ እየሰጣችሁ ነበር የነበረውና እሱንም እያዳመጥን ነበር። በጣም ደስ ይላል። ሌላው አሁን እንደጠየቀን ግሩም 2017 ላይ የዳይመንድ ሊግ ውድድር ስቶክሆልም ላይ ይካሄዳል። ለዛም አንዳንድ እንቅስቃሴዎች እያደረግን ነው። ልክ እንዳምናው በቅናሽ ትኬቶችን ተቀብለን ለኛ ለደጋፊዎቻችን ለህዝቡም ለኢትዮጵያውያንም እናከፋፈልበትና ኢትዮጵያውያንም ገብተው ውድድሩን እንዲታደሙ ከባለፈው በበለጠ በደማቅ ሁኔታ ፕሮግራሙን እንድናከብር ነው እንቅስቃሴ እያደረግን ያለ ነው። እንግዲህ ፋይናል የሆነ እንትን ላይ አልደረስንም። ትኬት ግን እንደባለፈው እናገኝ ነው የሚመስለኝ።
በጣም አመሰግናለሁ። እና አሁን ወደ ዛሬው ሁኔታ ስንመለስ ዛሬ በተለየ ሁኔታ ያው ስብሰባ ለማድረግ አይ ቲንክ አዳራሽ ውስጥ ናችሁ እና የዛሬው የማህበሩ ስብሰባ ምንን ያጠቃልላል? ወቅታዊውን ሁኔታ ብትገልጹልን።
ኦኬ በጣም አመሰግናለሁ ግሩሜ። ሳሚ ነኝ። እንግዲህ ላንተም ለሄን ሬዲዮም እንደሚያዳምጡት ሁሉ ሰላምታዬን ለማስተላለፍ መጀመሪያ እወዳለሁ። የዛሬው ትልቁ ስብሰባችን ምንድነው? ኮሚቴው ይሄ የኢትዮጵያ ስፖርት ፌዴሬሽን በሲዩዲን ሁለት አመት የስራ ጊዜውን ጨርሶ ለሚቀጥለው በተጠናከረ ሁኔታ አዲሱ ኮሚቴ የተሻለ ስራ እንዲሰራ ለነሱ በጥሩ ሁኔታ የሰራ ነውን አሳውቀን አዲስ ኮሚቴ ለማስመረጥ ነው የተሰባሰብነው። ሰውንም እየጠበቅን ነው። ትንሽ እየመጣ ነው። ይሄንም አሁን የሚያዳምጥ ሰው ተነሳሽነቱን ፈጥሮ እየጠበቅናቸው እንደሆነ ተረድተው እንዲመጡልን በዚሁ ለማስተላለፍ እወዳለሁ። ታንክ ዩ።
የት ነው አዳራሹ? እንዲመጡ ካልክ እንግዲህ ቦታውንም መጥቀስ ነው።
ኦኬ እንግዲህ ያው በቅርብ እንደሚታወቀው የኢትዮጵያ ኮሚኒቲ አዳራሽ አግኝቷል። እኛም በዛ ነው ተሰባስበን እየጠበቅን ያለ ነው።
ቮርበሪ ማለት ነው።
በትክክል አዎ፣ ቮርበሪ ነው የሚገኘው። እንግዲህ 15 ሰዓት አካባቢ አጠቃላይ ስብሰባችንን ለማከናወን ያቀድ ነው። አሁን እንጀምረው። አሁን እያደረግን የምንገኘው አንዳንድ የመዝናኛ ፕሮግራሞችን እያካሄድን ከምግብም መጠጡም ወዲህ ወዲያ እያልን ነው የምንገኘው። ትክክለኛ ፕሮግራማችን የሚጀምረው ስብሰባው 15 ሰዓት ላይ ነው የሚሆነው።
ምንድን ነው የሚጠበቀው ከዛሬ ስብሰባ? ምን ምን ለማከናወን በእቅድነት ተይዟል? በዋናነት
እንግዲህ ዛሬው የስብሰባው ዋና ምክንያት ምንድን ነው? በ2016 ዓመተ ምህረት ፖላንድ ላይ የኢትዮ ስዊድን ቡድን ዋንጫ አሸንፎ መምጣቱ ይታወቃል። ያንን በተመለከተ ለልጆቹ ቴንኪው የምንልበት ፕሮግራም ነው የሚኖረን። ግን ከወጣቶቹ ተወካይ ነው ዛሬ የሚገኝልን። አንደኛ በሚቀጥለው ዓመት ለ2017 አሁን ለያዝነው ዓመት ማለት ነው ጣሊያን ላይ ለሚካሄደው የሞራል ማበረታቻ እንዲሆናቸው እና አንዳንድ ነገሮችንም ከወዲሁ እንድንነጋገር በሚል ነው ይህንን ፕሮግራም ያዘጋጀ ነው። ሌላው 2016 ዓመተ ምህረት ያከናወናቸውን ሪፖርቶች የምናቀርብበት እና በዛ ሪፖርትን መነሻ በማድረግ ተነጋግረን ለወደፊቱ እናሻሽላቸውም እንጨምራቸውም ያሉብንን ድክመቶችን የምናይበት የምንፈትሽበት ይሆናል ብለን ያሰብነው።
በጣም ጥሩ። እንግዲህ ያው እንደተረዳሁት ቴንኪዩ ፕሮግራምም አለ። አጠቃላይ የስፖርት አመራሩ የስራ ጊዜውን በማለቁ ምርጫም እንዲሁም የሚካሄድበት ሁኔታዎች ይኖራሉ። ከዚህ ጎን ለጎን አሁን በቀጣይ የአውሮፓ ውድድር እንግዲህ የደረሰ መሆኑ ይታወቃል። ምናልባት አሁን የሚካሄደው ምርጫ አዲሱ ኮሚቴ ይሄንን የማድረግ ሁኔታና ቀመሽ ምክንያቱም ይሄኛው ጊዜው እየደረሰ ከመሆኑና ዝግጅት ስለሚያስፈልግ ነባሩ ኮሚቴ ደግሞ የተሻለ በመስራትና ያሉትን የቀድሞ ፕሮሰሶችን እንዲታወቁ በማድረግ ማለት በማጋዥነት የሚሰራበት ሁኔታ አለ ወይ ወይስ እንዴት ነው የሚከናወነው? መጪውን የአውሮፓ ጉዞ ምናልባት ጥላ ያጠላበትም ወይ አሁን ምርጫ ሲካሄድ አዳዲስ ሰዎች ቦታውን ከያዙ?
ትክክል ነው ግሩም፣ ማለት ጊዜው በጣም አጥሯል። ኦልሬዲ የቀረው 2 ወር ነው ዝግጅቱ ሊጀመር ጣል ያለ። ዋና ዋና ፕሮግራሞች እየተካሄዱ ነው የሚገኙት፣ ቡድኑን የማሰባሰብ የማዋቀርና ለአንደኛና ለሁለተኛ ዲቪዚዮን የሚሆኑ ልጆችን የመምረጡ ስራ ራሳቸው ቡድኖቹ እያከናወኑት ነው የሚገኘው። ከኛ የሚጠበቁ ነገሮች ነበሩ። ከዚህ በፊት ስናደርጋቸው የነበሩ በ2015 ወይም በ2014 አካባቢ ከኛ ጋር በጋራ የሚሄዱ ሰዎችን የትራንስፖርት አገልግሎት የማዘጋጀት አንዳንድ ነገሮች እናደርግ ነበር እና ይሄ ዘንድሮ አይኖረንም። ካለንም የሰው ኃይል የፋይናንስም የአንዳንድ ነገሮች እጥረት አንጻር ሁሉም በራሱ ትራንስፖርት ሄዶ እዛ የምንገናኝበትን ነገር ነው እየፈጠረን ያለ ነው። ሌላው አዲስ ኮሚቴ ስንፈጥር ምንድን ነው አዲስ ኮሚቴ ስናቋቁም ነገሮች ቀላል እንደማይሆኑ ይገባናል። ግን ይሄ ኮሚቴ በደንብ በእግሩ ቆሞ የራሱን ነገር እስከሚጀምር ድረስ ያው ሁላችንም ኮሚቴዎች ነባር ኮሚቴዎች በጋራ እንደምንቀጥል ይስማማል።
በጣም ጥሩ። እንግዲህ እኔ ማነሳቸው ነገሮች ጨርሻለሁ፣ እስቲ እናንተ ጨምሩበት።
ታንክ ዩ ግሩሜ። ያው በቃ አሁን እኛ ማሳሰብ የምንፈልገው ይሄ ነገር የህዝብ ነው ማለት እነዚህ ተጫዋቾች ሄደው የሚጫወቱት ቡን ወክለው እዚህ ስዊድን ውስጥ የሚኖሩትን ኢትዮጵያውያኖች ወክለው የእኛ ወኪሎች ናቸው እና ስለዚህ እነሱን መተን እዚህ ማመስገን እነሱ የሚሰሩትን ስራ ደግሞ አብር መካፈል እንዳለብን ላሳስብ ወዳለሁ። ስለዚህ ህዝቡ አሁንም ማረፈደም መጥቶ የተቻለውን ፓርቲሲፔሽን እንዲያደርግ ጥሬን አስተላልፋለሁ። ታንክ ዩ
አመሰግናለሁ። እኔም የምትጨምረው ካለ ታጠቅ ወይም
የምንጨምረው እንግዲህ ያው ፕሮግራሙ ዋና ፕሮግራማችን ሊጀመር የተወሰኑ ደቂቃዎች ነው የሚቀሩት እና አሁንም ሳሚ እንዳለው አረፈደም እዚህ ቦርበሪ ነው የሚገኘው የኢትዮጵያ ኮሚኒቲ አዳራሽ መታችሁ እንድትሳተፉ የተለያዩ ያዘጋጀናቸውን ዝግጅቶች አሉ። ስብሰባው በደረቁ እንዳይሆን እሱንም እንድትቋደሱልን ነው። እናመሰግናለን እድሉን ስለተሰጣችሁን ግሮሚ።
በጣም አመሰግናለሁ። እኔም እንግዲህ መልካም እድል እንዲሆን እኛም እንመኛለን። በተከታታይ አሁን ሰመር እንደመምጣቱ እዚህ የተለያዩ የአውሮፓውም የስዊድን ስፖርቶች እንዲሁ ሌሎችም ነገሮች እየተከታተለን እንዘግባለን። የዚህንም የዛሬውን ውጤት በቀጣይ አዳዲስ ሰዎች የሚመረጡ ከሆነም የምናቀርብበት ሁኔታ ይኖራል። መልካም ውሎ። ቴንክ ዩ።
አሜን። ቴንክ ዩ። ቴንክ ዩ።
Better me, better me, better me. Better me, better me.
አድማጮቻችን ፕሮግራማችን እንደቀጠለ ነው። እንግዲህ የፋሲካ ወይም የዳግማ ትንሳኤ ልዩ ፕሮግራም እያቀረብን ነው።
እንግዲህ ዛሬ በዓልን ሲመለከት ዛሬ ዳግማ ትንሳኤ ነው ብለን በዓሉን ስናከብር በብዙ ክርስቲያን የክርስትና እምነት ተከታዮች ውስጥ ለምንድን ነው ዳግማ ትንሳኤ የምናከብረው የሚል አንዳንድ ጥያቄዎች ይመጣሉ እና በዚህ ዙሪያ ደግሞ
አጠር ያለች
አንዲት ነገር ያው እውቀትን መሰረት ያደረገ የሚያስደምጠን ለምንድን ነው የምናከብረው የሚለውን ጥያቄ መልስ የሚሰጠን አንዲት አጠር ያለች ዝግጅት አለችው። ወደ ዘውዱ፣ ለምንድን ነው ዳግማ ትንሳኤ የሚከበረው? በዚህ ትጀምረው።
እሺ፣ ዳግማ ትንሳኤ የሚከበርበት ምክንያት በአካባቢውም በስርዓቱም የመጀመሪያው ትንሳኤን ስለሚመስል ነው። የትንሳኤ ዕለት የሚባለውም በትንሳኤ ዕለት የሚባለውም ቃለ እግዚአብሔር ሳይለወጥ በዚሁን ጊዜ ስለሚቀርብም ጭምር ነው። ከዚህ ሌላ ሁለት መጠሪያ ስሞችም አሉት። እነዚህም ስሞች ፈጸምነ ግብአተ ግብረ ይባላሉ። ፈጸምነ የተባለበትም የሰሞነ ትንሳኤን በዓል አከባበር ፈጸምኩኝ ለማለት ነው። ግብአተ ግብር የተባለበትም ጌታችን ኢየሱስ ክርስቶስ አባ ወበየ ግብረ ዘአቡከኒ ፈጸምኩ፣ እኔ ለሰራዊት ስጠኝን ስራ ፈጽሜ በምድር ላይ አከናወንኩ ያለበትም ነው። የዚህም ነው ሊቃውንት በኋላ በቅዳሴም ወቅት ኖሮም ከቅዳሴም በኋላ የሚዘምሩት ይህንን ቃል ነው። በተጨማሪም ሐዋርያው ጳውሎስ ምስክርነት የሚታሰብበት ቀን ነው። ዳግመኛ ከስምንተኛ ቀን በኋላ ደቀ መዛሙርቱን ዝግ በሆነ ቤት ቶማስ ከነሱ ጋር ቁጭ ብሎም ነበር። ጌታም በዛም ተገለጸ። ጌታም ተገልጾ ዳግመኛ መጣሁ አላቸው፣ አስታረኳችሁም አላቸው። ከዛ ቶማስም በጌታ ትንሳኤም ጊዜ ባለመኖሩ በዛም ምክንያት ነው ዳግማ ትንሳኤ የተባለው። ምክንያቱም ቶማስ አልነበረ፣ ተገለጠ፣ አየም። ዳግማ ትንሳኤን በዚህ ምክንያት ነው የምናከብረው፣ ለቶማስ የተገለጠበትም ቀን ስለነበረ።
እንግዲህ ምንም ስንል ኢየሱስ ክርስቶስ ከሞተ በኋላ ተነስቶ ትንሳኤውን ያሳየበት ቀን ነው ማለት ነው።
አዎ፣ ትንሳኤውን ያሳየበት።
ቶማስ ኢየሱስ ክርስቶስን ሲያየው እስቲ መሆነክን እጅህልንካውና
በመጣው ጣቱንም አየ፣ ዳሰሰም፣ አመነም ይላል። ሳያዩም የሚያምኑ ብፁዓን ናቸው ብሎ በሐዋርያት ሥራ ላይ የሚጠቀሰው የዚያን ምክንያት ነው።
መጽሐፍ ቅዱስ ደግሞ ሁሌ ስለ ቶማስ ሲነገር ያው ቶማስ ተጠራጣሪ ነው፣ ክርስቶስን እንኳን እስቲ እጅህን ውስጥ ልክተተውና ልይና ነው ማምንህ አለው።
እንግዲህ ይላል መጽሐፍ ቅዱሱ ለክርስትና እምነት ተከታዮች ማለት ነው። እና በዛኛው እምነት ዳግማዊ ትንሳኤ በዋናነት ያው የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ዳግም መገለጥ ምክንያት በማድረግ ክርስቲያኖች ያስቡታል ቀኑን ማለት ነው።
ቃሉም በዛ ምክንያት ነው ዳግማ ትንሳኤም የተባለበት ምክንያት ያን ዳግም የተገለጠበት ለቶማስ የታየበት ቀን ነው።
ኦኬ። እንግዲህ ያው በዓላችን በሀገራችንም እንግዲህ ይህንን በዓል መሰረት አድርጎ ህዝብ ክርስቲያን፣ ሙስሊም፣ ክርስቲያን ሌላ እምነት ሳይል ሁሉም በአንድነት የሚያከብረው በዓል ነው እናውቃለን። ሀገር ቤትም በነበርንበት ጊዜ ኢትዮጵያ ውስጥ ለየት የሚያደርጉት በዓላቶች የክርስቲያን ወይ ሙስሊም የሆነ ጎራ ይዞ ሳይሆን በዓል በመጣ ቁጥር እኔም ካደግኩበት ማህበረሰብ የለመድኩትን ያየሁት የሙስሊምም የክርስቲያንም በዓል ሲሆን አብሮ በማክበር አብሮ በመጠራራት ፍቅራችን የምናድስበት አንድነታችንን የአንድነታችን መሰረት የሆነው ትልቁ ባህላችን የምንጠብቅበት እድል የምናገኝበት በዓል ነው እና አሁንም የኢትዮጵያ ድምፅ ሬዲዮ እንኳን ለዳግማ ትንሳኤ በዓል አድረሳችሁ አድማጮቻችን እንላለን። በጀመርነው ሙዚቃ ወደ ዜና ስርጭታችን እንሄዳለን። ዜና አድምጠን ደግሞ ተመልሰን እንገናኛለን። አብራችሁን ቆዩ። በድጋሚ መልካም በዓል።
Shilin is ma, inyane bahedo arikonjo. ባችሁ ብለሽሉ ክንግድናች ሲመጣ እንኳን ቆየሽ እያለ የፍቅርሽን ጽዋ እንዲጠጣ
እንደምን ዋላችኋል አድማጮች። ከቀኑ 15 ሰዓት ከአንድ ደቂቃ ሆኗል። የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። ሶስት የፖለቲካ ድርጅቶች ህዝባዊ ተቃውሞ እንዲባባስ አድርገዋል ተብለው ክስ ሊመሰረትባቸው መሆኑ ተዘግቧል። ሶስት የፖለቲካ ድርጅቶች ከአንድ አመት በፊት በኦሮሚያ፣ በአማራና በሌሎች ክልሎች ሲካሄድ የቆየው ህዝባዊ ተቃውሞ እንዲባባስ አድርገዋል ተብለው ክስ ሊመሰረትባቸው መሆኑ ሲዘገብ፣ ከቀናት በፊት በህዝባዊ ተቃውሞ ወቅት የተፈጸሙ የሰብአዊ መብት ጥሰቶችን ሲመረምር የቆየው ኢትዮጵያ ሰብአዊ መብት ኮሚሽን ሶስት የፖለቲካ ድርጅቶች ተቃውሞ እንዲቀሰቀስና እንዲባባስ የተለያዩ አስተዋጽኦ አድርገዋል ሲል ለፓርላማ ባቀረበው ሪፖርት አመልክቷል። የኮሚሽኑ ሪፖርት ያቀረበው የህዝብ ተወካዮች ምክር ቤት በበኩሉ የህዝባዊ ተቃውሞን አባብሰዋል በተባሉ የፖለቲካ ድርጅቶች ላይ ክስ እንዲመሰረት ባለፈው አመት ውሳኔ ሰጥቷል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ ሰማያዊ ፓርቲና የጌዲዮ ህዝቦች ዲሞክራሲያዊ ድርጅቶች ክስ እንዲመሰረትባቸው የተወሰኑ መሆኑን ሱዳን ትሪቢዩን ጋዜጣ ከአዲስ አበባ ዘግቧል። ኦፌኮና ሰማያዊ ፓርቲ በኦሮሚያና በአማራ ክልሎች ህዝባዊ ተቃውሞችን እንዲባባስ አስተዋጽኦ አድርገዋል ተብለው ህጋዊ እርምጃ እንዲወሰድባቸው የተወሰነ ሲሆን፣ የጌዲዮ ህዝቦች ዲሞክራሲያዊ ድርጅት በበኩሉ በጌዲዮ ዞን ስር የዘር ግጭት እንዲባባስ አድርጓል ተብሏል። በሶስቱ ክልሎች ከተካሄዱ ተቃውሞች ጋር በተገናኘ 669 ሰዎች መገደላቸውን የሰብአዊ መብት ኮሚሽን ለፓርላማ አቅርቦ የነበረው ሪፖርትም ተመልክቷል። ይኸው ሪፖርት አሙስ ለፓርላማ አባላት ለውይይት ቀርቦ እንዲጸድቅ የተደረገ ሲሆን የፓርላማ አባላቱ አብዛኛው ድምጹ ሶስት የፖለቲካ ድርጅቶች እንዲከሰሱም ድምጽ ሰጥተዋል። የህግ ባለሙያዎች እንደሚሉት እርምጃው የፖለቲካ ፓርቲዎችን ህልውና በፍርድ ቤት በመሰረዝ ህጋዊነታቸውን ሊያሳጣቸው ይችላል። በሰሜን ጎንደር የነጻነት ታጋዮች የሚፈጽሙትን ጥቃት እንደቀጠሉ ነው። የአርበኞች ግንቦት ሰባት አባላት የሆኑ ታጋዮች በደንቢያ ወረዳ ሰረባ መስኖ አጠገብ ባለፈው ሰሞን ሌሊት ላይ ጥቃት ፈጽመው ሁለት ገልባጭ መኪኖችና አንድ ስካቫተር መኪና ያቃጠሉ ሲሆን በታጋዮቹና ድርጅቱን በሚጠብቁት መካከል ለ30 ደቂቃ ያህል የተኩስ ልውውጥ መካሄዱን እና አንድ ወታደር መገደሉን ድርጅቱ አስታውቋል። የአይን እማኞች ጉራምባ ቀበሌ ላይ በተለይም በቀበሌው ሊቀመንበር አቶ መንግስቱ መኖሪያ ቤት አካባቢ ከፍተኛ የተኩስ ልውውጥ መካሄዱን ሲገልጹ፣ አካባቢው በወታደሮች ቁጥጥር ስር በመውደቁ የተቃጠሉት መኪኖች ብዛት በትክክል ለማወቅ እንዳልተቻለ፣ ነገር ግን ሶስት መኪኖች ጠዋት ላይ ተቃጥለው ማየታቸውን ተናግረዋል። ወደ አካባቢው ተንቀሳቀሱት ወታደሮች አካባቢው ሚሊሻ እርምጃ ባለመውሰዱ መሰራቸውን እየቀሙ ያሰሯቸው ነው። በሌላ በኩል ከተናንት በስቲያ ምሽት በጎንደር ከተማ ተጨማሪ ቦምብ ጥቃት የተፈጸመ ሲሆን አንድ ታጣቂ ግለሰብ ጥቃቱን ባደረሱት ኃይሎች ተመቶ ጉዳት ደርሶበታል። ጥቃቱ የቀጠናው የህዋት ወኪል በመሆን የደነት ስራ ይሰራል በተባለው ባቶ አማራም ባይ ላይ ያነጣጠረ እንደነበር መረጃ ያሳያል። ግለሰቡና ጠባቂ ጉዳት ደርሶባቸው ለህክምና ወደ አዲስ አበባ መላካቸውንም መረጃው አመልክቷል። ጥቃቱን ተከትሎ ከሙሴ ባምቦ ወታደራዊ ካምፕ የተንቀሳቀሰ አንድ ኦራል መኪና ከምሽቱ 5 ሰዓት አካባቢ ልዩ ስሙ ኢትዮጵያ ካርታ በሚባለው ስፍራ ላይ በጥይት ተመቶ ሲገለበጥ አራት ወታደሮች ወዲያውኑ ህይወታቸው ሲያልፍ አምስት ወታደሮች መቁሰላቸው ተዘግቧል። መኪናው ተጎትቶ ጎንደር አዘዞ በሚገኘው ወታደራዊ ካምፕ ሲወሰድ የቆሰሉ ወታደሮችም አዘዞ በሚገኘው ጦር ሆስፒታል ህክምና እየተደረገላቸው ሲሆን ማች ወታደሮችም አዘዞ ሎዛ ማርያም ቤተክርስቲያን መቀበራቸውም ተዘግቧል። ባለፉት 6 ወራት ብቻ 325 ሰዎች በእስር ቤት ህይወታቸው ማለፉ ተዘገበ። በ2009 ዓ.ም 6 ወራት ጊዜ ውስጥ ብቻ 325 በእስር ላይ የነበሩ ዜጎች ህይወታቸውን አጥተዋል። አሁን በቅሊንጦ እስር ቤት በእሳት የጋዩትና በጥይት የተገደሉትን እንዲሁም በብርሸለቆና በሰባት አሚት እስር ቤት በግፍ የተገደሉ እስረኞችን ያካተተ ነው። ይሁን እንጂ አሁን በየቀበሌው ያሉትን ጊዜያዊ እስር ቤቶች መረጃ ያላካተተ ሲሆን ከ325 ማች እስረኞች መካከል 49ኙ በህክምና ጦት ህይወታቸው ያለፈ ሲሆን ቀሪዎቹ በ ሰዓት አደጋ ወይም በጥይት ህይወታቸው ማጣታቸውን ከፌደራል ማረሚያ ቤት የተገኘው መረጃ ያመለክታል። በኦሮሚያና በአማራ ክልሎች የተፈጸሙ ጭፍጨፋ እንዲጣራ የቀረበውን ጥያቄ የኢህአዴግ መንግስት ውድቅ ማድረጉ ተዘግቧል። የተባበሩት መንግስታት ድርጅትና የአውሮፓ ህብረት በአማራና በኦሮሚያ ክልሎች ተነስተው የነበረውን ህዝባዊ የለውጥ እንቅስቃሴ ተከትሎ የገዢው ፓርቲ ወታደሮች ያደረሱትን ጭፍጨፋ በገለልተኛ ወገኖች ለማጣራት ያቀረቡትን ጥያቄ የኢህአዴግ ጽህፈት ቤት ውድቅ አድርጎታል። ቢቢሲ አቶ ኃይለማርያም ደሳለኝን ጠቅሶ እንደዘገበው በዓለም አቀፍ ሰብአዊ መብት ድርጅቶችም ሆነ በመንግስት የቀረበውን ገለልተኛ አጣሪ ኮሚቴ ማቋቋም ሀሳብ በአገዛዙ በኩል ተቀባይነት አላገኘም። አቶ ኃይለማርያም ኢትዮጵያ ምርመራውን በራሷ የማካሄድ ብቃት አላት ሲሉ ለክልከላው ምክንያታቸውን አስቀምጠዋል። በቀድሞ ምክትል የምርጫ ቦርድ ኃላፊ በነበሩት የህዝባዊ ወያኔ ሓርነት ትግራይ አባሉ በዶክተር አዲሱ ገብረ እግዚአብሔር የሚመራው የሰብአዊ መብት ኮሚሽን ብቻ ምርመራ ማካሄድ እንደሚችል በመግለጽ አቶ ኃይለማርያም የኢህአዴግን አቋም ግልጽ አድርገዋል። በገዢው ፓርቲ የተመሰረተው ተቋም ገለልተኛ እንዳልሆነ በራሱ በኢህአዴግ ባለስልጣናት ሳይቀር የሚታመንበት ቢሆንም አቶ ኃይለማርያም ግን ተቋሙ የብቃት እንጂ የገለልተኝነት ችግር የለበትም ሲሉ ለቢቢሲ ተናግረዋል። በዋነኝነት በሁለቱ ክልሎች የተካሄዱ ህዝባዊ ለውጥ እንቅስቃሴዎች በስራ አጥነት ምክንያት የመጡ መሆናቸውን የገለጹት አቶ ኃይለማርያም በሁለቱ ክልሎች ብቻ እንዴት ስራ አጥነት ለእንቅስቃሴው መነሻ ሊሆን እንደቻለ ማብራሪያን ከመስጠት ተቆጥበዋል። ወደ 4 ሚሊዮን አካባቢ የሚሆኑ የሞባይል ስልኮች አገልግሎት እንዳይሰጡ ሊደረግ መሆኑ እየተነገረ ነው። ከተለያዩ ሀገራት ወደ ኢትዮጵያ ገብተው በተጠቃሚዎች እጅ የሚገኙ ወደ 4 ሚሊዮን አካባቢ የእጅ ስልኮች ሞባይሎች አገልግሎት እንዳይሰጡ ሊደረግ መሆኑ ተገለጸ። የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስቴር ከወራት በፊት በተንቀሳቃሽ ስልኮች ላይ አዲስ የመመዝገቢያ ስርዓት ተግባራዊ እንዲደረግ መመሪያን አውጥቶ የነበረ ሲሆን ወደ ሀገሪቱ በህገወጥ መንገድ ገብተዋል የተባሉ ሞባይሎች ጥቅም ላይ እንዳይውሉ በዚሁ መመሪያ ተደንግጓል። አዲሱ መመሪያ ተግባራዊ ለማድረግና ከጥቅም ውጭ የሚሆኑትን 4 ሚሊዮን ስልኮች እንዴት መተካት አለባቸው በሚለው ጉዳይ በኢትዮ ቴሌኮምና በሀገር ውስጥ የሞባይል አምራቾች መካከል ድርድር ቢካሄድ መግባባት ላይ ሳይደረስ መቅረቱ ተዘግቧል። የእጅ ስልካቸው ከጥቅም ውጭ ለሚሆንባቸው ደንበኞች ተቀያያሪ ስልኮች በሚሰጡበት ጊዜ ተቀያያሪ ስልኮችን ወጪ ማን ይሸፍነው የሚለው ጉዳይ አለመግባባት ላይ ላለመደረሱ ዋነኛ ምክንያት መሆኑ ታውቋል። ኢትዮ ቴሌኮም 55% ወጪውን እንዲሸፍን፣ አምራቾች ደግሞ ቀሪውን ወጪ እንዲሸፍኑ የሚል አማራጭ እንደቀረበ ተዘግቧል። ይሁንና በጉዳዩ ዙሪያ አሁንም ድረስ መግባባት ያልተደረሰ ሲሆን ደንበኞች የያዟቸው ስልኮች አይነት ግምት ውስጥ ሳይገባ በሌላ ተንቀሳቃሽ ስልኮች እንዲቀየሩ እንደሚደረግም ለመረዳት ተችሏል። በጉዳዩ ዙሪያ የሞባይል ባለቤቶች አማራጭ ያልቀረበላቸው ሲሆን አብዛኞቹ ከውጭ ገብተዋል የተባሉት የእጅ ስልኮች ዘመናዊ ስልኮች መሆናቸውም ይነገራል። በመጨረሻም በሙርሌ ጎሳ ታጣቂዎች ከቀናት በፊት በሶስት ወረዳዎች አዲስ ጥቃት መፈጸሙ ተነገረ። የኢትዮጵያ መከላከያ ሰራዊት የደቡብ ሱዳን ሙርሌ ጎሳ ታጣቂዎች በጋምቤላ ክልል የሚፈጸሙትን ጥቃት ለመከላከል በአካባቢው እንደሰፈረ መንግስቱ ቢገልጽም የሙርሌ ጎሳ ታጣቂዎች ከቀናት በፊት በሶስት ወረዳዎች አዲስ ጥቃት መፈጸማቸው ተዘግቧል። ቁጥራቸው ያልታወቀው የጎሳ ታጣቂዎች መጋቢት 25ና ሚያዝያ 1 ቀን 2009 ዓ.ም የኢትዮጵያን ድንበር በመዝለቅ በጎጆርና ዲማ ወረዳዎች ጥቃት ማድረሳቸውን የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ መምሪያ አስታውቋል። ይሁንና የሰብአዊ እርዳታ ድርጅቱ ታጣቂዎቹ በሶስት ወረዳዎች ያደረሱት ሰዎችን ያደረሱትን ጉዳት ከመግለጽ ተቆጥቧል። የሙርሌ ጎሳ ታጣቂዎች ባለፈው ወር በጋምቤላ ክልል ስር በሚገኘው የጎግና የጆር ወረዳዎች በፈጸሙት ጥቃት በትንሹ 28 ኢትዮጵያውያን መገደላቸውና 43 ህጻናትን አፍነው መውሰዳቸው ይታወሳል። የሳምንቱ አበይት ዜናዎች በዚሁ ተጠናቀዋል።
እንግዲህ አድማጮቻችን የዜና ወጃችንን ተከትለን ተመልሰን መጥተናል። በቴዲ አፍሮ ወይም በቴዲዮስ ካሳሁን ኢትዮጵያ በሚለው ዘፈን እንግዲህ ተመልሰን ወደ እናንተ መጥተናል። ያው መግቢያችን ላይ ለመጠቀስ እንደሞከርነው ዛሬ በዋናነት እናንተን የሚያሳተፉ በዓልን እንግዲህ መሰረት ያደረገ ዝግጅት ነው። እናንተ የሚያሳተፍ ግን ጥያቄ እናቀርባለን ብለን ነበረና ይህንን ጥያቄ ከሚቀጥለው ውይይታችን በኋላ ላይ እናቀርባለን። ይህን ጥያቄ መልሱን ተዘጋጅታችሁበት ዛሬም ጀምሮ መልስ መስጠት ትችላላችሁ። በሚቀጥለው ሳምንትም አሰባችሁበትም ተመካክራችሁበትም መልሱን ልትሰጡን ትችላላችሁ። እኛ መልሱና አሸናፊዎቹን ስም በሚቀጥለው ሳምንት እናሳውቅ ይሆናል። ከሚቀጥለው ውይይታችን በኋላ ይህኝ ጥያቄዎቹ ይቀርባሉ። ድንገት እስክሪብቶ ወረቀት ማዘጋጀት የሚያስፈልግ ከሆነ ተዘጋጅታችሁ እንድትቆዩ ነው። ሙዚቃዋን በደንብ ሰምተን እስኪ ሰሞኑን በተለያዩ ሚዲያዎች ላይ ትልቅ ትኩረትን ስቧል። ቴዲ ቴዎድሮስ ካሳሁን አዲስ የሙዚቃ ስራን ተከትሎ ብዙ ሀሳቦች ብዙ አስተያየቶች እየተሰነዘሩ ያለውና ምናልባት በዛ ዙሪያ ላይ የተሰማን የተወሰኑ ሀሳቦችም እኛም እንደ ኢትዮጵያ ሬዲዮ ድምፅ የተሰማን ሀሳብ ዜይንም አለች ዘውዱም አለ ግድሜም አለ እኔም እንግዲህ የተወሰኑ ሀሳቦችን እናንሸራሽራለን። አድማጮቻችን የተሰማችሁን ሀሳብ በዚህ አጋጣሚ ሊገልጹልን ጥሩ ነው። ከዚህ ሀሳብ ግን ሳንወጣ ፋሲካንና ኢትዮጵያ ውስጥ ትልልቅ በትልቅ ታሪክ ማህደር ውስጥ ያለፉ ዘፋኞችን ስናስብ ወይም የሙዚቃ አርቲስቶችን ስናስብ ዶክተር አርቲስት ጥላሁን ገሰሰ የማይረሳ ነው። ይህን ፋሲካን ተከትሎም የህልፈተ ህይወቱንም አንዳንድ ዜናዎችም ከዶክተር አርቲስት ጥላሁን ገሰሰ ጋር የተያዙ ብዙ ዜናዎች አሉ። ምናልባት ወደፊት ተመልሰን በሰፊው የምናየው ሂደት ነው የሚሆነውና እሱንም ማሰባችን አይቀርም ለማለት ነው። ሙዚቃዋን በትንሽ ምስማትና ስለ ኢትዮጵያ እኔ ከዛ በኋላ ቅኝቴ ሁሉ ኢትዮጵያ ሆነዋልና ከአድማጮቻችን ጋር ሲል ምንድን ነው አጠቃላይ የነበረ ሁኔታ ምንድን ነው እኛ ስይታ ምንድን ይመስላል የሚለውን አብረና እንወያያለን። ይህ ኢትዮጵያ ሬዲዮ ኢትዮጵያ ድምፅ ሬዲዮ ማውቃት ቆ አልፈም ኖሬ ስለ እናት ምድሪ እሷናት ክብሪ አራኔስ ሀገሪ ይላል የቴዲን ሙዚቃ እንግዲህና ይሄን ተከትሎ ነው ብዙ ሰዎች በርግጥ የቴዲን ሙዚቃ መልቀቅ ሐሳብ ከመጀመሪያ ጀምሮ አልበም ፖስተሩት ሲሰራ ብዙ ሐሳቦች ብዙ ትችቶች ብዙ አስተያየቶች ሲሰጡ ነበርና ከዛ ደግሞ እስካሁን የመጀመሪያው ሲሰራ በተከፈተ ሂደት ውስጥ ስለ ቴዲ ብዙ ተብሏል። እኔ ግን ሰሰማው ደግሞ ይሄ እየተበታተነ በዘር እየታሰረች እየታሰረች የመጣችዋል ኢትዮጵያ ስራቷን ፈቶ አንድ ያረገበት የሙዚቃ ሂደት ነውና ለተቾችም የማይመች የሆነ ከዚህ በፊት ስለ ሚኒሊክ ተዘፈነ ተባለ የተለያዩ እንትኖች እየወጡ ተዘፈኑ ተባለና አሁን ግን ለተቾች በማይመች መልኩ ነው ይሄን ሙዚቃ የሰራው ከዚህ በፊትም ከአመድ ጋር የተወሰነ ብለን ነበርና አጠቃላይ የነበረውን ሚዲያ በተለይ ሶሻል ሚዲያው ላይ ያለውን ሂደት የተለያዩ ጋዜኖችም የተለያዩ ወይ መጋዚንስ የተለያዩ ህትመቶችም ይሄንን ነገር አስደምጠውናልና እንዴት አያችሁት ግሩሜም ጀርሚስት የተሰማችሁ እስቲ በቴዲ ዙሪያ ላይ ብናየው የሚል ሐሳብ ያለኝ ግን በዋናነት አሁን ላይ ይሄ ያለው ትልቁ ኢሹ ኢትዮጵያ ውስጥ ያለው ኢሹ የቴዲ ሙዚቃ አለ ግን ከዛ በላይ አንገብጋቢና ትልቅ መልስ የሚያስፈልገው ጥያቄ አለ። በየቀኑ ሰዎች ይሞታሉ። በየቀኑ ኢትዮጵያ ውስጥ አምባገነንነት ነክሷል እና እነዚህ ሚዲያዎች በትኩረት ሰጥተው ሊከታተሉ ሊወያዩበት የሚገባው የአንድ በርግጥ ክብር ትልቅ አርቲስት ነው አንድ አርቲስት ነው የሙዚቃ ሂደት ነው ወይስ ኢትዮጵያዊነት ነው የሚለው ኢሹም አለ። ይሄን አንድ ላይ አያይዛቶች ሐሳብ እንድትሰጡበት ነው። ግሩሚ ካንተ ብጀምረ
እኔ አሁን መጀመርም ፈልገው ከሙዚቃው አኳያ ሙዚቃው አሁን ዛሬ ለደግማትን ሳይሞሉ አልበሙ ይወጣል ተብሎ ነበርና ለምን ስንጠብቀው ትናንት እንደማይወጡ አንዳንድ መረጃዎች ወጥተው ነበርና እሱን ለማየት እየሞከርኩ ነበር። በተወሰነ እንደተነገረው መጀመሪያ ሙዚቃው ኢትዮጵያ የሚለው ለፋሲካ ዋዜማ ከተለቀቀ በኋላ ሙሉ አልበሙ ለዛሬ ወይም እንደተናንትና ይወጣል ተብሎ ነበር አልወጣም እስከዛሬ ዋቀን ድረስ ማለት ነው። እና ይሄ ለምን ሳይወጣ ቀረ ሙሉ አልበሙን የሚለው ነገር ለማየት ስንሞክር የተገኙ መረጃዎች እንደሚያሳዩት ሁለት አይነት ነገሮች ነው የተጠቀሱት። አንደኛው ይሄ የሙዚቃው ሲዲው ራሱና አጠቃላይ ህትመቱ ኢትዮጵያ ውስጥ ባለ አንድ ኩባንያ ማካኝነት እዛው የሚሰራ በመሆኑ ሁሉም ነገር ማለት ነው ምስሎቹም ሲዲው ላይ የሚለጠፈው ራሱ ሲዲውም የሲዲው መቃ ሁሉም ነገር ኢትዮጵያ ውስጥ የሚሰራ በመሆኑ ፋብሪካው አዲስ ነው ተብሎ ከዛ በኋላ እንደሚያደርስ ይሄንን 350 ሺህ እና 400 ሺህ ኮፒዎችን ሰርቶ እንደሚያቀርብ ነበር የተነገረው። ይሁንና ፋብሪካው በሙሉ አቅሙም ቢሰራም ይሄንን ነገር ማከናወን እንዳልቻለ ነው አንደኛ የወጣው መረጃ። ሁለተኛ ደግሞ አከፋፋዮቹ በኢትዮጵያ ሙዚቃ ቤቶች ውስጥ ያሉ አከፋፋዮች የጠየቋቸው የሲዲ ቁጥር የማከፋፈሉ ብዛት በመጨመሩ ምክንያት ማለት ነው በ350 ሺህ በመጀመሪያው ዙር ይታተማል የተባለው ለአላስፈላጊ ነገር ለኮፒራይት እንዳይጋለጥ በሚል 600 ሺህ ኮፒ እንዲሰራ በመባሉ ያንን ማጠናቀቅ ባለመቻሉ ነው። እንደ አዘጋጆቹ ገለጻ ከሆነ ቀጣይ ሙሉ አልበሙ ፊታችን ሚያዝያ 24 2009 ዓመተ ምህረት አልበሙ ይወጣል ተብሎ ጊዜያዊ እንግዲህ ቀነ ቀጠሮ ተሰጥቶታል ወይም ደግሞ አንድራማይ በሜይ 2 2017 በዚህ እንደዚያ አውሮፓና ቆጣጠር አልበሙ ይወጣል ተብሎ ይተበቃልና ይሄ ያው መነጋገር ሆነ ቆያልም ነው። ከዚሁ ጋር በተያያዘ እንደምታቆት የኢትዮጵያ የሚለው አልበም በዩቲዩብ ለፋሲካ ዜማ ከወጣ ጀምሮ እስከዛሬው አቀድረስ አሁን በዚህ በኮምፒውተሩ ስክሪን እንደብታየው ወደ 1 ሚሊዮን 800 ሺህ ሰው አይቶታል እስከሁን ድረስ ማለት ነው። ስለዚህ ይሄም ያው ሪከርድ ሆኖ እንደቀጠለ ነው የቆየው ማለት ነው። ስለዚህ በርካታ በብዙ በመቶ ሺዎች የሚቆጠሩ ሰዎች በየቀኑ እያዩት እንደሆነ እንገምታለን ማለት ነው። እንግዲህ ከሙዚቃው ጋር ተያያዥነት ባለው ትችት አንጻር ሙዚቃው በርካታ እጅግ በጣም በርካታ ደጋፊዎች እንዳሉትም የተወሰኑ ታቾችም ያው እኛ ጋር ምንም ነገር ቢሆን ምንም ነገር ከመተቸት ወደ ኋላ እንደማይል ግንዛቤ የወሰንበት ሁኔታ ነው ያለው። ኦፍ ኮርስ የትኛውም ዝግጅት የትኛውም ምሁር የትኛውም አርቲስትም ዘፋኝም የተለያዩ ነገሮች ተነስተው ሊታች ይችላል ግን ትችቱ ብዙ ጊዜ constructive ወይም ደግሞ ለሚስተካከል ለማር የሚረዳ ቢሆን የበለጠ ጥሩ ይሆናል። አንዳንድ ትችቶች ትንሽ መስመር የለቀቁ የተወሰኑ የታዩበት ሁኔታ አለ። ግን ያም ሆኖ የቴዲ አፍሮ ደጋፊዎች ወይም ኢትዮጵያውያን በአጠቃላይ በከፍተኛ ሁኔታ ተረባርበው ያንን የቀለበሱበት ማለት ይቻላል ያንን ሁኔታ ነው ያለው እና ሙዚቃውም ተደማጭነቱም እንደቀጠለ ነው።
ያው ትክክል ነው። ያው አንተም እንዳልከው ይሄ በተለይ ከህትመት ጋር የተያያዘው ችግር በጉጉት ሲጠበቅ የነበረው የቴዲ አፍሮ ወይም የቴዎድሮስ ካሳሁን ሙዚቃ ሙሉ አልበም ሳይወጣ ቀርቷል። እንደውም የተያያዘው ዜና ከ50,000 ኮፒ በላይ አዲስ የሲዲ ማተሚያ ማሽን ይዞ አዲስ ካምፓኒዎች ጋር ነው ሙሉ በፈርም የህትመት ስራውን ሲያካሄዱ የነበረው እና ከ50,000 ኮፒ በላይ እንደተቃጠለባቸው እና ይህም ከ2-4 ሚሊዮን ብር ድረስ ኪሳራ ውስጥ እንደገቡ ነው የሚናገረው። ግን ያው ያም ሆኖ እንደ አዲስ ሁኔታዎችን አስተካክሎ ዋላንተ ባልከው ቀን ለማደስ ጥረት ላይ እንደሆኑ የተለያዩ ሚዲያዎች ላይ አስነብበውናል። ዋናነት ወደ እዚህኛው ነጥብ ስንመለስ እስኪ የኔን ሀሳብ ከማቅረብ በፊት ዜድሻስ ያንተስ ምን ተሰማ? አሁን ተከትሎ ያን ሙዚቃ በተለይ ኢትዮጵያ የሚለውን አልበም ሲንግል መውጣት ተከትሎ ብዙ ሀሳቦች እየተንሸራሸሩ ነው ያለው በተለያዩ ሚዲያዎች ላይ፣ በተለይ ደግሞ በማህበራዊ ሚዲያዎች ላይ ብዙ ሀሳቦች ይሸራሸራሉ። ሌላውን ነገር ተተነው በቴዲ ማንነትና በቴዲ ሙዚቃ ላይ ያጠነጠኑ ሀሳቦች ነው በቃ ሙሉ ቀን አስረሽ ምቹ ሲካሄድ የሚሉና እንዴት አየኸው? ያንተ ስሜት ምንድን ነው?
አዎ ከቴዲ ሙዚቃ በላይ ብዙ የሶሻል ሚዲያ ላይ ሰዎች እንዲሻኮቱበት ምክንያት የሆነው በአሜሪካ ሀገር የሚገኘው ሪዮት የሬዲዮ ጣቢያ ነው። በቴዎድሮስ ጸጋዬ እና በዳኝነት አማካኝነት የሚተላለፍ የሬዲዮ ፕሮግራም በሶሻል ሚዲያ እንደመተላለፈው ምክንያት በዩቲዩብ እና በፌስቡክ ነው የሚያስተላልፉት እና ሰፊ ሽፋን ሰጥተውት ነበረ እና እዛ ላይ አንድም የሙዚቃ ባለሙያ ጋብዘዋል። አብርሃም ተስፋዬ የሚባል የሙዚቃ ባለሙያ እና ትንታኔ እንዲሰጣቸውም ወደ መጨረሻ ላይ አድርገዋል። የነሱ ሐሳብ ነው ለዚህ ሽኩቻ መነሻ መንገድ የሆነው ባይ ነኝ እኔ። ምክንያቱም እዛ ላይ የጠቀሱት እነሱም በአንድ ከቴዎድሮስ ጸጋዬ ጋር የምስማማበት አንድ ሐሳብ አለ። ቴዎድሮስ ጸጋዬ ምንድነው ቴዲ አፍሮ ጥሩ የሆነ የተፈጥሮ ስጦታም አለው ከዚህ የበለጠ ሊያስደምጠን ይችላል በሚለው ሐሳብ እስማማለሁ። እውቀቱ አለው፣ ብቃቱ አለው፣ ከዚህም የበለጠ መስራት ይችላል የበሚለው ሐሳብ ማለት ነው። ነገር ግን ቴዲ አፍሮ በዚህ አሁን ባለንበት ወቅት ላይ ያለውን አመለካከት ወደ አንድ የሚያሰባስብ የኢትዮጵያ ህዝብ ወደ አንድ የሚያመጣ ሐሳብ ያዘ ሙዚቃ ነው ይሄ ኢትዮጵያ የሚለው ሙዚቃ እና ሁላችንም አንድ እንድንሆን፣ አንድነት እንዲኖረን፣ ህብረት እንዲኖረን፣ ያለብንን አደጋ በጋራ እንድንከላከል ጭምር ፍቅር ለሀገር ፍቅር እንዲኖረን ነው ዜማው የሚያስተምረን እና ይሄን ተመልክቶ እነሱ የተቹት አንድ ከሙዚቃ ቅንብር ጋር ሁለት ከገጥሙ ጋር በተያያዘ ትችቶችን አቅርበዋል። ቴዲን በመደገፍ ብቻ አይደለም የኢትዮጵያ ህዝብ ስለምን ትኩረት ሰጠው ስትል የሀገር አንድነትን ህዝቡ እንደናፈቀ ትረዳለህ። እዚህ ውስጥ ቴዲን እንደዚህ ህዝቡ ይከታተለዋል ወይ? ቴዲ የሚከታተለው ለምንድን ነው ስትል ቴዲ ከዘፋኝነት ባሻገር መልእክቱ የኢትዮጵያ ህዝብ ብሶትን የሚገልጽለት ስለሆነ ነው። ስለዚህ ብሶትን የህዝብን ብሶት ውስጥ ያለውን ነገር መተንፈስ ህዝቡ መተንፈስ ያቃተውን ነገር በቴዲ አማካኝነት ስለተነፈሰም ጭምር ነው። ቴዲ ኦቨር ለህዝቡ ያለውን ፍቅር ገልጾበታል፣ ለሀገር ያለውን ፍቅር ገልጾበታል፣ መንገድ ቀዶልናል፣ ፍቅር አንድነት እንዲኖረን። አሁን ያለውን በሶሻል ሚዲያ ያለውን ከዚህ ከቴዲ ዘፈን በፊት የነበሩት ለረጅም ወራት ተቆጣጥረውት የነበሩትን ነገሮች እናውቃለን። ከኢትዮጵያዊነት ይልቅ ህዝቡ ምን አይነት ነገሮች ላይ ትኩረት እንደሚያደርግ ምናየው ነገር ነው ምናነበው ነገር ነው። ነገር ግን ከዚህ ሁሉ ሐሳብ አንድ ምን ሆነበት መንገር ነው የሚያዘልቀን አይነት ሐሳብ ነው የመጣውና ህዝቡም ከዚህ አንጻር ይመስለኛል ከሀገር ፍቅር አንጻር የተነሳ ሐሳብ መሰለኝ ቴዲ ለምን በግል ለምን ተነካ ሳይሆን ሐሳቡ በራሱ እንዲህ ያስወደደው ሐሳቡ ይደገፋል። ለምን ይተቻል? ትችቱ ማንኛውም ሰው ስተቸው ደካማ ጎን አለው ብለህ ካሰብክ ኤቪደንሶችን አቅርበ መሆን አለበት፣ ምክንያቶችን አቅርበ መሆን አለበት። ግን ለምሳሌ ዳኝነት የሰጣቸውን አስተያየቶች ማየት ይቻላል። ዳኝነት የሰጣቸው አስተያየቶች ይሶችን ስታያቸው ምንድነው ከቴዎድሮስ ካሳሁን ሙዚቃ ይልቅ እሱ በግል ከቴዲ ጋር ችግር እንዳለበት እስኪመስል ድረስ ነው። ደቀ ህዝቡን ጭምር ነው የተራ ደቀ መዛሙርቶቹ ይላል፣ አገልጋዮቹ ይላል፣ ማዕበሎቹ ይላል፣ ደጋፊዎቹ ይላል፣ ህዝቡንም ጭምር ነው የነቀፈው ማለት ነው። እና ይሄን መታሰስታይ ሂሶቹ ተገቢ አልነበሩ ሲሰነዘሩ ነበር ሂሶች ሂሶቹ ተገቢ ናቸው ብለን እንቀበላቸው ምን ይችላል እዚህ እንደ አማራጭ ሊያቀርቡት የሚችሉት ነገር ገና ሳይወጣ ጀምሮ ከፖስተሩ አንስቶ ብዙ ትችቶች ሲሰነዘሩ ነበር። ያን ጭምር ይመስለኛል ህዝቡ ሞር ገንፍሎ ሐሳቡን ሊገልጽ በሶሻል ሚዲያ ይቻለበት ምክንያት ፈርም የቀደደው የሪዮት ሬዲዮ ይመስላል።
አዎ ምናልባት ከዚህ ጋር በተያያዘ ግን በዚህ ሰዓት ላይ በዚህ ጊዜ ላይ የቴዲ አዲስ ሲንግል እና የቴዲ ሙዚቃ ነበር ወይ ትልቅ ትኩረት ነው ይዞ በቀጠለ የነበረበት እነዚህ አጀንዳዎች ስለምንድን ነው በሚዲያ ላይ በከፍተኛ ሁኔታ ኢንተርቴን እየተደረጉ ያሉት የሚለውን ነገር አብረን ብናየው ጥሩ ነው። ጄሪስ ያቺ የተሰማሽ ሐሳብ ምንድን ነው በዚህ በቴዲ?
እኔ እንኳን ያው ሙዚቃ ማድማጭም አይደለሁ የሙዚቃው እንትን የለኝም ግን እኔ አንድ ነገር መስማማውም ማልስማማበትም ከዚህ ድጋር አንድ ሰው ስራ ሲሰራ 1 ሚሊዮን ህዝብ እዚህ ሀገር ውስጥ ቢኖር 1 ሚሊዮኑም ትክክል ነው ብሎ አይደግፈው። ከአንድ ሚሊዮኑ ህዝብ 10 ሚሊዮኑ ትክክል አይደለም ብሎ የራሱን ሂስ ሊያደርግ ይችላል። 10 ሚሊዮኑ ለምን ሂስ አደረገ ተብሎ ግን 10 ሚሊዮኑ ህዝብ ላይ ይሄ ዱላ ቀራሽ ንግግር በተለይ የተቸው ሰውዬ ጋዜጠኛ ቴድሮስ ጸጋዬ ተባለው ይሄ ፐርሰናል ይሰውን ይሄ ህይወትክን የሚነካ አካልህን የሚነካ አይነት ነገር ፐርሰናል የሆኑ ነገሮችን እኛ ኢትዮጵያውያን እንዴት እንደሆነ አላውቅም በጣም ስነ ምግባር ያለን ሰው ህዝቦች ነን ሰው ምናከብር ነን ባህላችን እንደዚህ ነው ምንልን ደሞም ነንን እንደዚያ ከሆነ ያ ሰው የራሱን አስተያየት ሰጥቷል። በቴዲ አፍሮ ዙሪያ ቴትሮ ጸጋዬ ተሰማው ይሄ ነው በቃ ሙዚቃው ይሄ ነው ግጥሙ ይሄ ነው የራሱን አስተያየት ሰጥቷል። ደጋፊዎቹም ደግሞ አይ ቴዲ ይሄ 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 ልክ አይደለም ሊሉት ይገባል እንጂ ይሄ ፎቶውን ዘቅዝቆ አካልን የመሳደብ ሰውን የማንቋሸሽ ሁላችንም ሁሉም በኔ ሰውዬው ደቀ መዛሙርት ናቸው ብሎ እንዲል ያደረገው ምንድነው ሁሉም ስለዛ ሰው እልል ይበልለት ስለዛ ሰው ይከተለው አይባልም። ቴዲ አፍሮ እውነት ነው ሀገሩን ይወዳል ከማናችንም ይልቅ ሀገሩን ይወዳል በዛኛ ምን እንወደዋለን ሀገሩን ስለሚወድ ሀገሩን የሚወድ ሰው ማናችንም አንጠራም ሀገራችንን ስለምንወዳት ግን ሂስ እናረጋው ግን ራስ ቴዲ አፍሮ ወጥቶ እንትናን አልተናገረው ለምን የሚያቀው ነገር ይኖራል እንደ ባለሙያ የተኛነት የሚስማሙበት የሚተዋወቁበት ነገር ይኖራል ስንታችም ደግሞ ፍቅር ባለው ቴድሮስም እኮ ጋዜጠኛ ነው የምንወደው ሰው ነው ከዚህ በፊት ብዙ ሰዎችን አቀርቡ ያነጋገረ በጣም የምንወደው ሰው ነው። ትላንትና የሰራው ኢትዮጵያ ውስጥ ትላንትና ያደረገው ነገር በሙሉ ምንም እንዳላደረገ አፈሩት ማለበስ ይሄ ባህሪያችን ይሄ አስተሳሰባችን ቢለወጥ መልካም ነው ብዬ ነው ማስበው ሁላችንም።
ያ ምን አልባት ሪዮት ላይ ትኩረት አረገን እንጂ አጠቃላይ የነበረው ሪዮት አንዱ ሚዲያ ወይም አንዱ ገጽ ነው። ፌስቡክ ላይም ሪዮት ገጽ አለ ዩቲዩብም ላይ አለ ምን አልባትም ባልሳሳት በኢቢኤስ ላይም የራሳቸው ፕሮግራም ያዘጋጁ ይመስለኛልና ያ አንዱ ነው። ከዛ ውጪ ግን አብዛኛው ማህበረሰብ በተለይ ሶሻል ማህበራዊ ሚዲያዎች ትልቅ ትኩረት ሰጥተውት ነበርና ምናልባት ግሮሜ ተጨማሪ ሐሳብ ያለ ይመስለኛል።
የኔ ተጨማሪ ሐሳብ ምንድነው አንድ አሁን ጀሪባነሳቸው ላይ የሚጨምረው ምንድነው በሱ ሚዲያ ላይ የቀረበው ትችት በጋዜጠኞቹ ላይ የቀረበው ትችት ለምን ተቻቹ ሚል አይደለም ኖርማሊ አተቻቸቱ ላይ ነው ችግር ያለው። ትችት እኮ የደጋፊዎቹ ብዙ ትችት አቀርባው ለምሳሌ ለማናገር በሙዚቃ ቀንብሩ ላይ የተጠበቀውን ያህል ይሄ ያለ በሙዚቀኞች አረጅመት እና ኮምፖዚሽኑ ላይ የተጠበቀውን ያህል አላገኘንም የሚሉ አስተሳሰቦችን አንጸባርቀዋል። ግን የዛ አሁን ይሄ ለሚቀጥለው ጊዜ የሚሻሻል ባለባዮችም ሲያደምጡት ሊያሻሽሉት የሚችሉት ጉዳይ ይሆናል ተብሎ ይገመታል። ነገር ግን የነዛኞቹ አገላለጽ አንዳንዱ ከትችትም አይመስልም። ለምሳሌ የገንዘብ ሰው ነው ቢዝነስ ተኮር ነው ልጁ ጊዜ እየጠበቀ የሚሰራ ነው ሌላም ይሄንን በማዳመጥ ማን ጊዜ ይፈጃል እንዴት ታዳመጣለህ እየተባባሉና እንትኑ ትንሽ ላዳመጣው ሰው በደንብ እንትን ይላልና ከዛ አንጻር ነው የትችቱ ሂደትና መጠን በትክክል ሙሉን ላዳመጣ ፕሮግራሙ ትንሽ የጋዜጠኞችን ትርውይትም አይመስልም ነበር የሆነ ሶስተኛ ወገን ወይ ለምታቀው እንደዛ አይነት ነገር ያ ነገር ነው። ዞሮ ዞሮ ግን እነሱ ይቅርታ ጠይቀውበታል መጨረሻ ላይ ስለዚህ ነገሩን በዛው ማማው መቋጨት ነው የሚሻለው ይቅርታ ከተባለ እንግዲህ አስተታቸውን ዋቴቨር አምነዋል ማለት ነው። እኔ ግን የሚታየኝ ከዚህ ከአጠቃላይ ሶሻል ሚዲያ ግሩፕ አጠቃላይ ሶሻል ሚዲያው ሆነ የትኛውም የኢንተርኔት መረቦች ሁልጊዜም በወቅታዊ ጉዳይ ላይ ተኮራሉ ኔቸራቸው እንደዛ ነው። ምን አለ አዲስ ነገር ነው ለምሳሌ በእኛ ባገር ውስጥ ባለፈው ጊዜ ነበር ዝባዩ ደቀናቄ ከፍተኛ ደረጃ ደርሶበት በነበረ ሰዓት ያንዳንዷ ሰከንድና ደቂቃ ያንዳንዱ መረጃ እንደ ከጎጃም እንደ ከጎንደር ከኦሮሚያም ከሁን ከስር ይመጣል እና ያ ምንድነው ወቅታዊ መረጃዎች ላይ ፎከስ የማድረግ ተፈጥሯዊ ይመስላል እና ያንን የመከተል ነገር አለ አንዱ ሲቀዘቅዝ አንዱ አሁን ትናንትናና ከትናንት ወዲያ ደግሞ ይሄ ለንደን ማራቶን ቀነኒሳና ለሊሳ ሊሮጥነት ብሎ እንዳለ እና በወቅታዊ ነገሮች ላይ የማተኮር ከፍተኛ ቴንደንሲ አለ ያ እንግዲህ አይ ቲንክ እንትኑም የራሱ ባህሪውም ይመስለኛልና ግን ዋናውን ትኩረት በተወሰነ ያስጠለም ላይ ያስጠለም ይችላል ግን ያው ኢትዮጵያዊው ያለውን ነገር ዋናውን ነገር ላይ
አይደለም ነው አሁን ምንድነው በዋናነት እነዚህን የእንትኖች በተለይ ቴዲም ተኮር ይሆኑ በተለይ ደግሞ ኢትዮጵያ የሚለውን ሲንግል አልበም ተከትሎ ያለውን በተለይ ሶሻል ሚዲያ ላይ በዋናነት የጥላቻውን መሰረት ያደረጉ መዘግቦችን እነማናቸው ይዘውት ያሉት የሚለውን ነገር ስናየው ጥያቄውና አጀንዳው ከማን አካልና ከማን አካባቢ ነው እየተነዘረ ያለው አይደል በእንደዚህ አይነት ሐሳቦች ተተብተበን for me አሁን ላይ ሙዚቃን መሰረት ያደረጉ ሐሳቦች መላወጥ is luxury ኢትዮጵያ ውስጥ በየቀኑ ሰዎች በሚሞቱበት በየቀኑ አምባገነንነት ገዝፎና አየሉ በሚውልባት ሀገር ውስጥ ስለ ሙዚቃ ዜማ አጣጣለና የግጥም አካሄድ ማውራት is too luxury በጣም ሩቅ ነው ያለነው እንደዚህ አይነት አው እዛ አይነት ቦታ ላይ አለ ትልቁ ነገር ቴዲ ይሰጠናል ትልቁ ስጦታ አላልኩ መግቢያ ላይ እንዳልኩትኝ ይሰጠን ትልቁ ስጦታ ምንድነው በዘር እየቋጠረን ያስቀመጥነው የነበረውን ከረጢት ፈቶ ኢትዮጵያዊ የሚባለው ትልቁ አስተ ላይ ከተተው ግጥሙም እንድንተቸው አልሆነም ኢቭን ያንን ተከትሎ እንኳን መተቸት እንኳን ሲያቀተው አይቻለው ስመትከስ ያን ምናልባት የቴክሳችን ማረለም ምናልባት ሬዲዮናችንም እንትን አይለውም እንጂ አንዳንድ እንትኖች ላይ ያሉት ምንድነው ትልቅ ምላቸው ስለ ድምት መስጠታቸው በተለይ ለማገር ውስጥ ያሉ ሚዲያዎችን እንዘውራለን የሚሉ ሰዎች በቃ ምን ያለቀበት እስከሚመስል ድረስ ምንድነው ለሙስሊሙ ትኩረት አልሰጠም አዲሱ ግጥሙ ላይ የሚል ትችት ነው በቃ አስተፍ ሲጠፋ ያን ያክል ሲሰጥን የነበረውና ይሄንን ኢሹ ለምንና ኢንተርቴን ማድረግ ፈልገን ሪሊ ሀገር ውስጥ ከዚህ በላይ አቴንሽናችን ይዞ ሐሳባችን ይወጥሩ ለባረፍት የሚነሱ ጉዳዮች ሁሉ የሚለው በየቀኑ ኢትዮጵያ ውስጥ እኮ አዳዲስና ትኩስ አይምሮአችን ይዘውሩት የሚችሉ ብዙ ሐሳቦች አሉና ማህበረሰቡን በእነዚህ አይነት ሁኔታዎች ለምን ሆነ ማለት አትችልም አቅም ውስጥ ከተፈጠረ በጣም ጥሩ አድርጎ መጻፍ የሚችል ሰው እስካሉ ድረስ መጎተታ አይቀርም ግን ማህበረሰቡ ይሄ ሚዲያም ሬዲዮናችንም ማለት እኔም ማለትም ፈልጎ ምንድነው መንቃት አለበት ያንዳንድ የሚሰጡን አጀንዳዎች ኢንተርቴን አድርገን ከትልቁ የቤተሰራችን ማውጣት የለብንም ቴዲ ጥሩ ነው ጥሩ ሙዚቃ ሰጥቷል ሙዚቃውን ያጣጣም ነው ቴክኒካል ላይ ሆኖ ምን ፕሮፌሽናል በተለይ ደግሞ አቅሙና ብቃቱ ያላቸው ሰዎች ፕሮፌሽናል ሐሳቦችን ቢሰጡ ማንንም ሰው ሐሳብን መቀበልን ላይ ከወያኔ በስተቀር ክሪቲክስን የሚጣላ ሰው አለ ብዬ አላስብም እድገት አንድ ሰው ክሪቲክስን ተቀብሎ ያን ነገር ከራሱ ሐሳብ ወስዶ ጨምቆበት እንት ሲለው ጥሩ ነው እድገት ነጻ ግን ጥላቻ መንዛትና አጀንዳ መስጠት ሁኔታዎች አሉና ምናልባትም ከዚህ አስተሳሰብ ወደ ብንወጣ ምናልባት እነ ቀነኒሳም እነ ለሊሳም የሰጡን ሌላ አዲስ አጀንዳ አለ ጥሩ ነው ወደዛ ተመለሰን ደግሞ አሁን ላይ የተያዘው በተለይ ኢትዮጵያ ውስጥ ያሉት ወጣቶች ልቦና ውስጥ ያለው ለውጥ የፈለግ ስሜት አሁንም መቀጠል አለበት በውጭም ያለነው ዲያስፖራ በእንግሊዝኛ ሆነ ስደተኞች አገር አልባ ባላገሮች ነው ስለተረጉሙ እና ይሄ አምባገነንነት አልቆ ሁላችንም ሀገራችን ውስጥ በሰላም ኖረን እነዚህ አይነት ሀገራዊ ሙዚቃዎችን በደም ሀገራችን ማህበረሰብ ውስጥ ሆነን ኢንተርቴን እናደርግበት ጊዜ እንዲፈጠር ጠንክረን በሙሉ አቅማችን ሙሉ ጊዜያችንን ሰጥተን ላይክ መስራት ያለብን ሂደት ነው ይሄ በእንዲህ እንዳለ እንግዲህ በሚቀጥለው ሳምንት ከተነሳ ይቀር አዲስ ግድት አለ እዚህ ወገን ለወገን የሚል ፕሮግራም ተዘጋጅቷል ይመስለኛል ግሩሜ የተወሰነ ሐሳብ አለ የተወሰነ ብለነው ብናርፍ በዚህ አጋጣሚ ያው ቴዲ ላይ ብዙ ቆይታ ሰጥተን እንዳንል እንግዲህ ቴዲ እናመሰግናለን ኢትዮጵያን የሚፈልግ ስጦታ ሰጥቶናል ወደነውም ጠላነውም እንግዲህ ያቀሽልሽንም ቢሆን ኢትዮጵያነትን እንቀበላለን እኔ በሙሉ እጅ ወደ ላይ አርግ የተቀበልኩት እንግዲህ ሌሎችም ሰዎች ሐሳብ ካላቸው አርምቻችን ይስጡን ግርስቲ ለወገን ለወገን ፕሮግራም ምንድን ያካተተው
የወገን ለወገን ፕሮግራም የሚቀጥለው ሳምንት ቀዳሚ አይ ቲንክ ከናወናል ያው አዘጋጆቹ ከዚህ ቀደም በዚህ ሬዲዮ ኢንተርቪው ያደረጉትና ከማስተዋቂያውም አሁን አለ ማስተዋቂያውን ቀጥለን እናሰማለን እንደምንረዳው በተለይ በዋናነት የወገን ለወገን ዝግጅት ባለፈው ጊዜ ካላለፈው አንድ አመት በኢትዮጵያ የተካሄደውና ኢቭን ቀጥሎ ባለው ህዝባዊ ንቅናቄ ለተጎዱ ቤተሰቦች አሁን ብዙ ጊዜ አንድ ትግል ሲካሄድ ብዙ ጊዜ እኛ ሞር ፎከስ ምናረጋው በታጋዮቹ በዋናዎቹ ላይ ነውና በህዝቡ አብነቀናቄው ዋና ዋና ጉዳይ ላይ ነው። ሞር ግን አንድ ታጋይ ሲያልፍ ቤተሰቦች ተበትነው ይቀራሉ። 78 ሰው በገጠሪቱ ኢትዮጵያ ብዙ ያላጆች አሉና እንደዛ የመበተን ብዙ አደጋዎች ተከስተው አሁን በጣም ብዙ ነገሮች አሉ። ለሚዲያ የማይደርሱ ብዙ የተጎዱ በጣም የተጎዱ ቤተሰቦች አሉ። ልጆቻቸው ማስተማር ያልቻሉ ቤተሰቦቻቸው ተቃጥሎ ያለ በጥይት በቦምብ ተመታውሏልና ለነሱ መርጃ የሚውል የገቢ ማሰባሰብ ስነ ስርዓት ነው ዝግጅቱ። እና በተለይ ለቤተሰቦቻቸው ቤተሰብን ማትደግፍ ከሆነ ያ አንደኛው ሌላኛው አሃ ለካ እንደኔ በወድቅም ደጋፊ ያለኝ የሚለው ስሜት ስለሚያንጸባርቅ ጥሩ ይሆናል። ኢትዮጵያዊው በመገኘት በለቱ የዛሬ ሳምንት ቅዳሜ እዚህ ሃሉንዳ ቱምትብሪ ቬገን 17 መሰለኝ ማልሳሳት አድራሻው ማስታወቂያው ላይ ይሰማል። እዛ በመገኘት ሁሉም ኢትዮጵያዊው ግዴታው እንዲወጣ ያሳስባዋል አሳስባዋል እነሱም እኛም ሁሉም ኢትዮጵያዊ ቢገኝ እንደረዳ ለትግሉ አንድ አስተዋጽኦ እንዳደረገ እንደሚቆጠር የኢትዮጵያዊነት የዜግነት ግዴታ መሆኑን እንገልጻለን ማለት ነው።
አዎ እንግዲህ እንደዚህ ከዚህ ቀጥሎ ያው ማስታወቂያዎችን የተወሰነ ሰምተን እንመለሳለን።
ማስታወቂያዎችና ሙዚቃ ሰምተን እንመለሳለን።
ሙዚቃ እንሰማለን። ከዛ ቀጥሎ የሳምንቱን ጥያቄና ቀርብና ወደ ሀገር ውስጥ ደግሞ በረራችን ወደ ሀገር ውስጥ ይሆናል። ቀጣይ እንትናችን ሀገር ውስጥ የተወሰኑ ጥሪዎች እናደርጋለን። አድማጮቻችን አብራችሁን ቆዩ። አሁንም መልካም በዓል።
ታላቅ የመዝናኛና የገንዘብ ማሰባሰቢያ ዝግጅት በሃሉንዳ በሀገራችን ኢትዮጵያ በተቀሰቀሰው የህዝባዊ አመጽ ከፍተኛ ጉዳት የደረሰባቸው ወገኖቻችንን ለመርዳት በስቶክሆልም ከተማ አገር ወዳድ ኢትዮጵያውያን ያቋቋሙትን የወገን ለወገን የመደራጃ ማህበር ቅዳሜ አፕሪል 29 ቀን ከቀኑ 14 ሰዓት እስከ ሌሊቱ 1 ሰዓት ድረስ የሚቆይ የመዝናኛና የገቢ ማሰባሰቢያ ዝግጅት አዘጋጅቶ ይጠብቃቸዋል። በቀኑ ዝግጅት በባለሙያ የተሰራ የሀገር ባህል ምግብና በምሽቱ እንደምታ ደግሞ በዲጄ በተቀነባበሩ ምርጥ ዘፈኖች እንዝናናለን። በዕለቱ የሚገባው ገቢ በሙሉ በውድ አገራችን ኢትዮጵያ በተቀሰቀሰው ህዝባዊ አመጽ ከፍተኛ ጉዳት ለደረሰባቸው ወገኖቻችን ችግራቸውን ለመታደግ ይውላል። የመግቢያ ዋጋ ለቀኑና ለማታው ዝግጅት 250 ክራውን ብቻ። የዝግጅቱ ቀን ቅዳሜ አፕሪል 29 ሰዓት ከ14 ሰዓት እስከ ሌሊቱ 1 ሰዓት። የዝግጅቱ ቦታ ቱምትብሪ ቬገን 14 ሃሉንዳ። አስታውሱ አትርሱ፣ የአፕሪል 29 የቅዳሜ ቀን ቀጠሮ ለዚህ ለተቀደሰ ዓላማ ከወገኖ ጋር በዚህ ዝግጅት ላይ ይሁን። የኢትዮጵያውያን የወገን ለወገን የመደራጃ ማህበር በስቶክሆልም በረዳዳ ኪኖ ሁሉም ቢተባበር ሰውነተው ቢፋቀር ሁሉም ቢተባበር የዚህ ደረሰበት
Yeah. ሜይ 6 ደረሰ መሰባሰቢያችን የምርቃቱ ቀን ያዲሱ ቤታችን
ከቮልፈሪ ድረስ ሁሉ ቀጠሮ ተከፍቶ ይገኛል መሰብሰቢያው አምሮ
ሰውን ለመፈለግ ከተማማይወጡ ሁሉ ሊያገኛሉ ቮልፈሪ ከመጡ
ከስራ በኋላ ተከፍቶ አዳራሹ ይጠብቆታል እዚያው እንዲያመሹ
ግብዣ ቢገጥሞ ክርስትና ልደት ወይም የልጆ ከመጣ ምርቃት
አዳራሽ ስላለ በቃ ይጨነቁ እና ሰዓቱን ቀድመው ያሳውቁ።
ወግም ካማሩ ከኩያ ጨዋታ ወይም ካነሳሱ የድሮ ትዝታ
የጠፋ ጓደኛ ይምጡ ያገኛሉ። እዚያ ተሰብስቧል ተጠቃሎ ሁሉ።
የመሰባሰቡ ትልቁ ቁም ነገር ተከባብሮ ኑሮ ሰላምና ፍቅር
ሀዘንና ደስታ የግልን በጋራ እንድትወጣ ነው ይዘን ይህን ስፍራ።
ኢትዮጵያዊ ሲኖር ድሮም በሀገር ቤት መመስረት እንዲችል ፍቅርና አንድነት
በድር በሰንበቴ በማህበር በቁፍ የቻለ ህዝብ ነው ድሮም መሰባሰብ።
ሁሉም ተመልክቶ እንደራሱ ገንዘብ ለማዕከሉ ዝገት ካረገርብርብ
አላማው ተሳክቶ በጥቂት ዓመታት የበቃ ይሆናል ለሰፊው አገልግሎት።
ሁሉንም ባይኑ እንዲያረጋግጡ በሜይ 6 ቀን ከቦርበሪ ይጡ።
ዘሞ የሚገኘው ይቃና ቅጥራችን
ኑ
እንሰባሰብ ለጋራ ቤታችን።
I'm coming.
አድማጮቻችን ተመልሰን መተናል። ያው ቀደም ባልነው መሰረት አሁን በቀጣይነት የሳምንቱ ነው እንግዲህ ከዚህ ከአዲሱ ፕሮግራማችን ከሰዓት መሆኑን ተከትሎ አዲስ ፕሮግራም ጀምረናል። ይህ ፕሮግራም ምንድነው? በዋናነት የጥያቄና መልስ ነው አድማጮቻችን የሚያሳተፍ ነውና ለዛሬ ያዘጋጀናቸው ጥያቄዎች ሁለት ጥያቄዎች ናቸውና እነዚህ ጥያቄዎችን ዛሬና በሚቀጥለው ሳምንት ነው እንድትመልሱን የምናረጋው። ይህን ተከትሎ በአዲስ መልክ ምንድነው አድማጮቻችን ይሳተፉና ነጥብ ያያዝን ቆያለን። ምናልባትም በሁለት ወር አንድ ጊዜ የሽልማት ፕሮግራም ይኖራል ማለት ነው። ብዙ ነጥብ ያስቆጠረ አድማጮቻችን በዚህ አጋጣሚ እንዲሳተፉልን ነው። እንግዲህ የመጀመሪያው ጥያቄ ምንድነው በኢትዮ ጅቡቲ የባቡር መስመር ዝርጋታ ሂደት ውስጥ የተፈጠረችው አንድ ትልቅ ከተማ አለች፣ ትልቅና ታዋቂ ከተማ አለችና ይቺ ከተማ ማን ትባላለች የሚለው የመጀመሪያ ጥያቄ ነው። እንደውም ይቺ ከተማ የተመሰረተችበትን መቶኛ ዓመት ያከበረች ባለፉት ሁለት ዓመታቶች አክብራ አልፋለችና ይቺ ከተማ ማን ትባላለች ነው። ሁለተኛው ጥያቄ በኢትዮጵያ ታሪክ ሂደት ውስጥ ትልልቅ ቦታ ያላቸው ሰዎች ጀግኖች አሉና ከነዚህ ጀግኖች ውስጥ ደግሞ በአዲስ አበባችን ውስጥ የተለያዩ ቦታዎች ስም ተሰይሟልና የበላይ ዘለቀ መንገድ አለ። ይህ መንገድ ከየት እስከየት ነው ያለው? አዲስ አበባ ውስጥ ከየት እስከየት ያለው ቦታ ነው በላይ ዘለቀ በሚለው ነው ጥያቄያችን። ሁለቱን ጥያቄዎች ዛሬም በሚቀጥለውም ሳምንት መመለስ ይቻላል። እንግዲህ ጥያቄውንም ተመልሰን በኋላ ላይም በድጋሚ ለማናገር እንሞክራለን። አሁን ሙዚቃ መሸጋገሪያ ሙዚቃ ሰምተን ወደ ኢትዮጵያ ስልክ ጥሪዎች እናደርጋለን። አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እስቲልኝ አድማጮቻችን እንግዲህ ተመልሰናል። ወደ አገር ቤት ጥሪ ያረግን ነው። ምናልባትም በአልን ተመርኩዞ አንዳንድ ሰዎችን ለማግኘት እንሞክራለን። ሄሎ እንደምን? ሄሎ ሄሎ ይሰማል? እንግዲህ ይሰማናል። ጤና ይስጥልኝ አድማጮቻችን። እንግዲህ የቆሼ በተለምዶ ያጠራር ቆፌ ቀራኒዮ አካባቢ የሚገኘው ቆሼ አካባቢ ነው የደወልነውና አስራትን ከዚህ ቀደም ኢንተርቪው አድርገን ነበርና አስራት አየር ላይ አለ። ሄሎ አስራት።
ሄሎ
ሄሎ።
ሰላም
ሰላም ሰላም። ይሰማሃል? በጣም ጥሩ። እንግዲህ አየር ላይ ነው ያለነው። በመጀመሪያ እንኳን አደረሰህ ለፋሲካ በዓል እላለሁ። ያው መቼም ያላችሁበት ሁኔታ በጣም ጥሩ። በዓል እንዴት እያለፈ ነው ብለን ወደ አገር ቤት እየደወል እየጠየቅን ነበር። እናንተ ጋም እንግዲህ በጣም አሳዛኙ ሁኔታ ከተፈጠረ ያው 40 ቀናቶች አለፉና በዓል እንዴት እያለፈ ነው? 40 ቀን ተከትሎስ ምን አዲስ ነገር አለ የሚለውን ካንተ ጋር የተወሰነ ቆይታ ለማድረግ ነው።
አዲስ ነገር ኖር አልኖር ሳይሆን ዳር እግዚአብሔር በተፈቀደው በእኛ ሊተበቱ እግዚአብሔር ይመስገን ደማኔ ሰላምን ይህን ነገር አግኝተናል። ወንድሞቼ አባቶቼ ምናምን ነው ነው ይህ ተቀበለ ሰው ነው ብዙ ነገር ነው ይችላል ኢትዮጵያ ነው ምን ይዛ ምንም አቀኑ ያለበት ነገር የለም። ሲጀምር ስደውልልኝ ማለት ነው እኔ ወዲያ ነገር የምናገረው ብዙ ነገሮች አሉት ቤት ብዙ ነገር ሊኖር ይችላል። አሁን ከጓደኛ ጋር ነው ያለቀጣጣል።
ኦኬ ኦኬ።
ወጣ ነገር ይኖርም ማለት ነው።
ኦኬ።
ወደ ሌላ ፋይል ነው መስሎኝ ነው መኪና ከተባለ ምንም ነው አሁን ነው ቤት ታይ።
ኦኬ።
ሳይቡን ነው ነገር ምናምን ብለን ከዛ መንገድ ምናምን
አይ በጣም በጥሩ ሁኔታ አልፏል ማለት ነው በዓል። አይ መልካም። እኛም የደወልንበት ዋናው አላማ በዓል እንዴት ያለፈ ነው የሚለውን ከአንተ ጋርም በተወሰነ መልኩ እንኳን አድርሳችሁ ለማለት ነው። በጣም ጥሩ። እንግዲህ ላንተም ለጓደኞችም አካባቢው ላሉትም ለሁሉም መልካም የዳግማይ ትንሳኤ በዓል እንዲሆንላችሁ እንላለን። ከኢትዮጵያ ሬዲዮ ድምጽ በጣም ነው እናመሰግነው። ወደፊት ደግሞ ደውለን በሰፊው እንነጋግራለን። መልካም ዳግማይ ትንሳኤ ላንተም ለጓደኞችም።
ሁሉ ማድረግ የሚችል አምላክ ነው። ሁሉ መስፈት የሚችል አምላክ ነው። ከሚያደርገው አምላክ ነው። ከአምላክ በላይ የኢትዮጵያን ህዝብ አመሰግናለሁ፣ ወዳቸዋለሁ። ሁሉንም ወዳቸዋለሁ። ወንድሜ ለመንገ ከምበለው በላይ መግለጽ ከምችለው በላይ በጣም ነው የማመሰግነው። እግዚአብሔር ስል ወዳቸዋለሁ። ኢትዮጵያን በጠቃሚ እኔ መግለጽ ከምችለው በላይ ኦኬ። ከኢትዮጵያ ህዝብ በላይ ማንም የለም፣ ማንም የለም። ወገኔ አለኝ ነው ማስበው ከምንበረ ወገን እንዳንኛወቁ በቃ ተረዳ እና ኢትዮጵያን ወዳቸዋለሁ፣ አፈቅራቸዋለሁ።
በጣም ጥሩ። በተጨማሪ ማስተላለፍ የምትፈልገው መልዕክት ካለ እድሉ ልስጥህ ከመጨረሳችሁ በፊት። በተጨማሪነት ማስተላለፍ የምትፈልገው መልዕክት ካለ እድሉ ልስጥህ ከመጨረሳችን በፊት።
እኔ ከኢትዮጵያ ውጭ ማለት ነው የኢትዮጵያን ወዳቸዋለሁ፣ ሁሌም ወዳቸዋለሁ፣ አፈቅራቸዋለሁ። ወገን አለኝ ከእናቴ ከሰዎች በላይ ነው የምወዳቸው። አሁንም ነግረህ ማለት ነው ለወገን ደራቸው ወገን አለው ነው ወይ የሚለው እንጂ ሌላ ነገር እንደዚህ ብዬ አላወራም። ብዙ ላወራ እችላለሁ፣ ላወራ አንፈልግ ስለማልፈልግ ነበር።
አይ እረዳለሁ፣ እንረዳሃለን። በድጋሚ መልካም ዳግማይ ትንሳኤ በዓል። ያው እንግዲህ ሁላችንም ልቦና ውስጥ አላችሁ። መቼም ቢሆን ታሪክም እኛም ኢትዮጵያውያኖች መቼም ቢሆን እናንተን የምንረሳበት ምንም አጋጣሚ አይኖርም። ከኢትዮጵያ ድምጽ ሬዲዮም ሁልጊዜም አብራችሁ ነው ያለ ነው። መልካም በዓል። ወደፊት ደግሞ በተለያዩ ፕሮግራሞች እንገናኛለን። በጣም እናመሰግናለን። መልካም በዓል፣ መልካም ቀን። ባይ።
አድማጮቻችን በማስከተል የሁድ ጨዋታ ፕሮግራም ይዘንላችሁ ቀርበናል። አዘጋጁ ብሩክ በረከት ነው። መልካም ቆይታ።
ሰላም ጤና ይስጥልን የኢትዮጵያ ድምጽ ሬዲዮ አድማጮች፣ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ይላልን። የዛሬው ፕሮግራማችንን እንጀምራለን። እነሆ የሁድ ጨዋታ ፕሮግራም ተጀመረ። የመጨረሻዎቹ እስኪያደርገን እኛ የመጀመሪያዎቹ ነን የተሰኘውን ተወዳጅ ዳንኤል ክብረት ጽሑፍ ለዛሬ የፋሲካ በዓል እንደ መዝናኛ ቆጥሬ አቀርብላችኋለሁ። ከዝግጅቱ ጋር አብራችሁን ቆዩ። ታሪክ የመጨረሻዎቹ እስኪያደርገን እኛ የመጀመሪያዎቹ ነን። የመጀመሪያዎቹ በማስተርስ ስራ ያጣን በዲግሪ ኮብልስቶን የፈለጥን 100 ብር የአንድ ብር ዋጋ ሲያጣ የታዘብን ጤፍ በ3000 ብር የሸመትን ደሞዝ 3 ቀን የማይበረክትልን ኑሮ ባላየ ያለፈን ፋሲካን በበቅርጫ ያከበርን እኛ የመጀመሪያዎቹ ነን። ለእንጀራ ለሚሰደደው ጸልየን ሳንጨርስ እንጀራም ሲሰደድ ኤክስፖርት ሲደረግ ያየን ኤፍ ትቶን ላብራቶሪ የገባ ማስቲካ በ6 ብር ገስተን ሳይጠዘጥዘን አላምጠን የተፋን ግድግዳችንን የሚያስንቅ ቲቪ ያየን በ3D የተደመመን በ7D ነፍሳችን እስኪወጣ የጮህን ባቡር ብርቅ የሆነብን እኛ የመጀመሪያዎቹ ነን። ቡና ከአቦል ወዲያ አመድ አመድ ያለብን ቡና በቀቤ ያልቀመስን ነጭ ጠጅ ጠጣን በወጉ ያልሰከርን ሲያብዱ አይተን ያበድን እኛ የመጀመሪያዎቹ ነን። በፌስቡክ ያጨን በሰርጋችን ማግስት ብራምባ ሰበረልሁ ተብሎ ያልተዘመልን ድንግልና ከመድረገጽ የጠፋን አይተን የማናውቅ ቀብርን እንደ ሰርግ የቀረጽን ሞትን በተቀበርንበት እያለ በሚያስመኝ የሬሳ ሳጥን ሲቀበሩ ብናይ በመዋች የቀናን እኛ የመጀመሪያዎቹ ነን። አንድ መሆን የጠፋብን የጀበና ቅርጽ ቢፈርስብን ከዳን የሌለው ማንቆርቆሪያ መሳይ የናት ሀገር ካርታ የሳልን ከ97 የተረፍን ከኢቦላ ብናመልጥ ከአይሳይስ እጅ ወደቅን እኛ የመጀመሪያዎቹ ነን። ለቦብ ሐውልት ያቆምን የኛን የረሳን የሰው ያሰብን በሌጋሲ የተመራን በራእይ የበለጸግን ታሪክ ስናነሳ ታሪክ ስንጥል የ3000 ዓመት ታሪክ ስናጎድፍ የ24 ዓመት ታሪክ ስናደምቅ የከረምን መውደቅን በተግባር የኖርን እኛ የመጀመሪያዎቹ ነን ይላናል ዳንኤል ክብረት። እኛስ በዚህ ዘመን ያለን ሰዎች የኛ የመጀመሪያዎቹ ነን የሚያስብለን ነገር ምን አለ? በኔ በወጣቱ ዘመን ያለውን ደሞ እኔ እንድጫጠራ አርግ ያቀርባለሁ። አብራችሁን ሁኑ። አህያ እንደ በግ ቄራ ከቢላዋ ጋር ሲታገልልና እየተዘጋጀን ኡነትን በአጃክስ ያስለቀቅን ያለጫት ትምርት የማይድ ጠናልን ያለጫት ሥራ የማይሰራልን በሙስና የተወረርን የጀግኖቻችንን ታሪክ ቀብረን ለበቅሎ ሐውልት ያቆምን ሁለመናችን ማስመሰል እንጂ መምሰል ያቃተን እኛም የመጀመሪያዎቹ ነን። እንግዲህ አድማጮች እናንተስ በእናንተ ጊዜ የመጀመሪያዎቹ የሆናችሁበትን ነገር እንድታሰላስሉ እየጋበዝኩ የዛሬው የሁጫዋታ የበዓል ፕሮግራም በዚሁ ይጠናቀቃል። ሁላችሁም ከቤተሰቦቻችሁ ጋር መልካም አውደ ዓመት እንዲሆን እንመኛለን።
ቆቀለ
ምን አውቀልሽ?
አንድ ሽመንታ መልኩም ያምታታ
አ አንድ ሽመንታ
መልኩም ያምታታ
መልኩም ያምታታ አንድ ሽመንታ መልኩም ያምታታ ቆይማ
እንደም ደም ተዋላ ወቆ አገር ስጠኝ
አገር መርስሽ እንዴት ይዬ እንዲባዛ
እንኮክልሽ ሀገር ስጠኝ በቃ እንኮክልሽ ሀገር ስጠኝ እንኮክልሽ ሀገር ስጠኝ በቃ እንኮክልሽ ሀገር ስጠኝ እንኮክልሽ ሀገር ስጠኝ በቃ እንኮክልሽ ሀገር ስጠኝ
እንኮክልሽ ተሰነፈስኔ አሁን ገና ወጣሽ ቢባኔ እንዳይ ያለው ባይጫወት ማፈር አንዳንዴ ስጠኛብሽኛ ገር እንኮክልሽ ተሰነፈስኔ አሁን ገና ወጣሽ ቢባኔ እንዳይ ያለው ባይጫወት ማፈር አንዳንዴ ስጠኛብሽኛ ገር
ከሰማት በዳበዚ ነው ከሰማት 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 ነው ከ
አድማጮቻችን ፕሮግራማችን ከዚህ ከኢትዮጵያ ድምጽ ሬዲዮ እንደቀጠለ ነው። ጥቂት ደቂቃዎች እንደ 15 ደቂቃ ይቀራል ፕሮግራማችን ሊጠናቀቅ። አገር ቤት አጠር ያለ ኢንተርቪው ለማድረግ ሞክረን ነበር፣ ለጊዜው የተሳካ አይመስልም። እኛው ባሉ በወቅታዊ ጉዳዮች ላይ አንዳንድ ነጥቦችን እንነጋገርና ፕሮግራማችንን እንቋጫለን። ከዛ ቀድሞ ማስታወቂያ አለ እናሰማለን። የቀብር ማስታወቂያ ይላል፣ የህታችን መነን ከተማ ህፃን ልጅ ህይወት ተሾመ የቀብር ስነ ስርዓት የፊታችን አርብ አፕሪል 28 ልክ ከቀኑ 11 ሰዓት ክሎካኔልቫ በሁልስታ በሚገኘው ቤተክርስቲያን ይፈጸማል። ትክክለኛ አድራሻውን ከሰሞኑ በኤስኤምኤስ እና በተለያዩ የቫይበር ግሩፖች እናስተዋውቃለን ብለዋል ቤተሰቦቿ። አድማጮቻችን ቀደም በዚህ በአዲስ አመት ዙሪያ በፋሲካ በዓል ዙሪያ ደውለው ቤተሰቦቻቸውን ሰላም ያሉ የተለያዩ ወገኖች አሉ። ባየር ላይ ያሉት አንዱን እንጠቅሳለን። በጣም ለሞዳቸው ውድ ቤተሰቦች ብለው አንድ አድባጭ ደውለው ለአላዛር፣ ለሰላማዊት፣ ለአብነት በርሄ መልካም በዓል ይሁንላችሁ እንዲሁም ለሬዲዮ አዘጋጆች ብለዋል። እናመሰግናለን መብራቱ። ይሄን መስላል ፕሮግራማችንን እንዲሁ ከማጠናቀቃችን በፊት አንዳንድ ነጥቦችን እናነሳና ትንሽ ነካር ገን ፕሮግራማችን እናጠቃልላለን። በሰሞኑ ኢትዮጵያ ጉዳይ ላይ በተለይ አቶ ኃይለ ማርያም ደሳለኝ ከቢቢሲ ጋር ሰሞኑን ቃለ መልስ አድርገዋል። በተለያዩ ጉዳዮችንም አንስተዋል። እሱ ላይ ተወሰኑ ነጥቦችን አንስተን እንቋጫለን። ምን ለታየው እሳቸውን የቢቢሲ ቃለ መልስ
ያው በዋናነት ያየ ነው የተለመደው ይሄ አጀንዳ ተሰጥቷቸው በእነሱ ላይክ ያለውን ስርዓት ጥቅም በሚያስጠብቅ መልኩ ነው ሲሽከረከሩ የነበረውና እንደውም ሰዎችን አድማጮችን ተመልካቾችን ትዝብት ላይ የጣለ ነው። ያኔ ከደርግ ጋር የነበረውን የትግል ስርዓትና ሂደት አንድ አካል እንደነበሩ አርገው ያቀረቡበትን ሂደት ነበር ያኔ ስንታገል ብለው ያወሩ ነበር። እንግዲህ ሜቢ አሁን የቋንቋ ግፈት ሊሆን ይችላልና ያም ነገር አለ።
በኋላ ያለን ትጥቅ ትግል ውስጥ ያለን
እና እንግዲህ የተኛውን ትጥቅ እየተኩሰው እንደሆነ ባላቅም እንደዚህ አይነት እንትኖች ነበሩ። በኋላነት ግን ትልቁ አጀንዳ ያጠነጠነ የነበረው የዩናይትድ ኔሽን ያለ የተባበሩት መንግስታት ሰብአዊ መብት ጉባኤ ኢትዮጵያ ውስጥ ለተደረገው ይሄ በአማራና በኦሮሚያ ክልሎች ውስጥ የተካሄደው ከፍተኛ የህዝብ ተቃውሞ ንቅናቄን ተከትሎ የተፈጸመውን ግድያና ጭፍጨፋ በተመለከተ የገለልተኛ ወገን ያጣራው የሚለውን ጥያቄ በተደጋጋሚ ከዚህ በቀደም ሲጠይቅ ነበርና አሁንም በዚህ ዙሪያ ላይ የተነሳውን ጥያቄ በተመለከተ የሰጡት አስተያየት ነበርና ሀገራዊ ውስጥ ያለው የሰብአዊ መብት ኮሚሽን ይሄን ጉዳይ በዋናነት የማጥናትና የእንትን ጉዳዩን የማጥናትና ዘገባ የማቀረብ ሙሉ አቅም አለው። ስለዚህ ወጪ ሀያላቶች ገብተው ይሄን ስራ መስራት የሚችሉበት እድል አስፈላጊ አይደለም ብለው ቅጩን ተናግረዋልና ይሄን ተከትሎ በተለያዩ ሀገራት ውስጥ ያሉ ኢትዮጵያውያኖችም የወጪ ሰብአዊ መብት ተሟጋቾችም የሰጠው ያሉት አስተያየት ያው አገር ውስጥ ያለው አምባገነን ስርዓት ምን ያክል አስከፊ ደረጃ ላይ እንደደረሰ የሚያሳይበት ሁኔታ ነው ያለውና በእሳቸው በኩል ማለት የምችለው ርቀት ይሄን ያክል
የሰብአዊ መብት ኮሚሽን የሚባለው ሊቀመንበሩ ወይም የሚመሩት ዶክተር አዲሱ የሚባሉ ሰውዬ ቀደም ባለው ጊዜ የኢትዮጵያ ምርጫ ቦርድን እዛ በኃላፊነት ያገለገሉና እንግዲህ ምርጫውን በደንብ አርገው አዘርፈው ይላሉ አንዳንዶቹ ማለት ነው። አሁን ደግሞ ወደ ሰብአዊ መብት ኮሚሽን በሰብአዊ መብት ኮሚሽኑ በራሱ በመንግስቱ ወገኖች እንኳን ገለልተኛ እንዳልሆነ ያው የሚታወቅ ነው። እሱ ነው የሚያጣራው ማለታቸው ልክ ገለልተኛ ለማስመሰል የሞከሩትና የሄዱበት አካሄድም አለ።
ያው እኮ ነው ልጅ ቀማኛ አባት ዳኛ ነው የሚባለው አማርኛው ተረቱ እና እዛው እርስ በርሱ እንትን የሚል ነው። አልጀዚራም ያንን ተከትሎ መንግስት በተወሰነ መልኩ በመንግስት ሚዲያዎች የሚተነገረው ከ600 ሰው በላይ የሞተበትን ሂደት ጠቅሷል። ጂዝራም እንትን ለማቅረብ የሞከረበት ሂደት አለ፣ ግን በዋናነት አሁንም ጥያቄው አልተመለሰም። የዓለም መንግስታቶችም የተለያዩ የሰብአዊ መብት ተሟጋቾችም እየተናገሩ ነው። ከዚህ ቀደም ባለፈው ታስታውስ እንደሆነ የአምነስቲ ኢንተርናሽናል እዚህ በቃሊቲ ፕሮጀክት ዙሪያም አንዳንድ ነገሮች በጋዜጠኛ እስክንድር ነጋም ዙሪያ ላይ በተዘጋጀው ዝግጅት ላይ ያቀረቡት ነገር አለ። የተለያዩ ዓለም አቀፍ ሰብአዊ መብት ተሟጋቾች ኢትዮጵያ ውስጥ ገብተው እንደዚህ አይነት ስራዎችን በተለይ ሰብአዊ መብትን መሰረት ያደረጉ ስራዎችን ጥናት እንዲያካሂዱ ማናቸውን መረጃዎች እንዲያገኙ አይፈቀድም። ይሄ ደግሞ የአንድ አምባገነን ስርዓት መገለጫው ነው እና እኔ ብዙም ሰርፕራይዝ አልሆንኩም።
ሰርፕራይዝ አላደረገኝም። እኔ ግን አንድ ነገር አስታውሶኛል። የድሮ ማሽ ጠቅላይ ሚኒስቴሩን አንድ ኢንተርቪው አስታውሶኛል። ድሮ እሳቸው በቅንጅት ጊዜ ከቢቢሲ ሀርድ ቶክ የሚባል ፕሮግራም ጋር ያደረጉት ቃለ ምልልስ አስታውሶኛል። እዛ ላይ ምርጫ ቦርድ ነው ምርጫ ቦርድ ምርጫ ቦርድ እያሉ ሲያወሩ ጋዜጠኛው ታስታውስ እንደሆነ ይሄ ምርጫ ቦርድ የመንግስት ነው አይደለም ብሎ መጀመሪያ አይ ይሄማ እንዲሁ የተቋቋመ እንደ ገለልተኛ አስመስለው የተናገሩበት ጠቅላይ ሚኒስትሩ በዛን ጊዜ፣ በኋላ ያጣራ ጋዜጠኛው መጨረሻ ላይ በጠቅላይ ሚኒስትሩ የተሾመና በፓርላማ የጸደቀ ነው በፕሬዝዳንቱ ነው ያለው። አዎ በጊዜው ፕሬዝዳንት ማን ነው እኔ ነበርኩ አሉና እንደዛ አድርጎ ያፋጠጠበት ሁኔታ አስታውሳለሁና አሁንም ተመሳሳይ ነገሮች ነው ያሉት። ኤኒዌይ
ያ ምናልባት እኔ እንደውም ትኩረት ሰጥተን ማየት ያለብን ወደ ሁለተኛው አጀንዳ ይመስለኛል። እና ከባለፈው ሳምንትም ይህንን አጀንዳ በተመለከተ እንግዳ አቅርበን በዚህ በሬዲዮናችን ላይ ረዘም ያለ ዲስከሽን ፕሮግራም አካሂደናል። ይህ ምንድን ነው? በዋናነት የዶክተር ቴድሮስ አድሃኖም የጤና የዓለም አቀፍ እንትን ነው የወርልድ ሄልዝ ኦርጋናይዜሽን ወይም የዓለም አቀፍ የጤና ድርጅት ውስጥ ለመመረጥ የመጨረሻ ሶስት ውስጥ ገብተዋል እና በቀጣዩ በሜይ 22 እስከ አይ ቲንክ 25 ባለሰሰት በእነዛ ቀናቶች መካከል ውስጥ የሚደረጉ የተለያዩ ፕሮግራሞች አሉ። የመጨረሻው ምርጫ ሂደት ለማድረግ የሚያስችሉ ሂደቶች አሉ እና ያንን በተመለከተ የዛሬ ሳምንት ረዘም ያለ እንትን አድርገናል፣ ቆይታ አድርገናል። ላይ ግን የወጡ ፕሮግራሞች አሉ። በዋናነት በጄኔቫ በስዊዘርላንድ ጄኔቫ በማይ 19 ላይ የሚደረግ ትልቅ የሆነ አውሮፓ አቀፍ ሰላማዊ ሰልፍ አለ። ሰላማዊ ሰልፍ ዶክተር ቴድሮስ አድሃኖም እንደማይመጡ በተለይ አገር ውስጥ በነበሩበት የጤና ሚኒስትርና የውጭ ጉዳይ ሚኒስትር በነበሩበት ጊዜያቶች ውስጥ ሲያደርጉ የነበሩትን አፈናና ከአምባገነን ስርዓቱ ጋር ሲያደርጉ የነበረውን ከህግ የወጣና ህግን መሰረት ያላደረጉ ስራዎችን አደባባይ የሚያወጡበት አውሮፓ አቀፍ የሆነ ሰላም ትልቅ ሰላማዊ ሰልፍ ፕሮግራም ተዘጋጅቷል። አንደኛ እሱ ነው። ሁለተኛ ደግሞ ትልቅ የሆነ የትዊተር ካምፔይን ተዘጋጅቷልና ባሳለፍነው አርብ ነው የተጀመረው ይሄ ፕሮግራም። በዋናነት እንግዲህ በመራጭነት 197 ሀገራቶች የሚመጡ ተወካዮች ናቸው ያንን ምርጫ የሚያካሄዱት እና ከነዚህ ሰዎች መካከል ውስጥ 40 ሰዎቹ ትዊተር አካውንት ተገኝቶ እነሱ ይፋ ተደርጎ እነሱን ታርጌት ያደረገ ትልቅ የሆነ በኢትዮጵያ ዓለም አቀፍ ደረጃ የኢትዮጵያ ወዳጆች ለኢትዮጵያ ነጻነት ናፋቂዎች የሆኑ ሰዎች በሙሉ እንዲሳተፉበት የተለያዩ ታጎችን በማድረግ በተለያዩ ሚዲያዎች
በመጠቀም በተለይ ትዊተር አካውንት ያላቸው ሰዎች በዚህ ላይ ሞር አክቲቭ
ትዊተር አካውንት ያላቸው አክቲቭ የሆኑ ሰዎች አገራቸውን የሚወዱ ኢትዮጵያውያኖች የዜግነት ግዴታቸውን እንዲያወጡ በዚህ አጋጣሚ ለመናገር
ኢቨን አንተ መጻፍ ባትችል ሰዎች የጻፏቸውን እየወሰድክ ሪትዊት መልሰህ ማቅረብ ትችላለህ።
ለመፍጠር ጀስት አንዱ ለሶስት ብለህ የምትቆጥረው ስቴፖች ናቸው። ብዙ ይህን ያክል እውቀት የኮምፒውተር እውቀትም የመጠቀም እውቀትን የሚጠይቅ ነገርም አይደለም።
ብዙ ከፍተኛ የመንግስትና ባለስልጣናት የሀገር መሪዎች ሞር ከፌስቡክ የበለጠ ትዊተር ላይ ይገኛሉ።
እሱ ነው የተካሄደበት ሂደት አለ። በአሳለፍነው ሳምንት የተገኘ የተወሰነ ውጤት አለ። ያው እንት ዳታ አናሊሲሶች በተወሰነ መልኩ የሚተራበት ሂደት አለ። ትዊተር ላይ ማየት ትችላለህ። በዚህ ዙሪያ ላይ ምን ያክል ኢትዮጵያውያኖች እየተካፈሉ ነው፣ ምን ያክል ሀሳቦች እየተሸራሸሩ ነው የሚለው ስታየው ጥሩ ደረጃ እየሄደ ነው። ሆኖም ግን ኢትዮጵያዊ በተለይ ደግሞ ቴክኖሎጂን መጠቀም የሚችለው ኢትዮጵያዊ በምን ያክል አክቲቪቲ ተጠቅሟል ላይ ካለው ኢትዮጵያዊ ብዛት አንጻር ስታየው ያለው ሁኔታ አሁንም ሞር መሰራት እንዳለበት የሚያሳይበት ሁኔታዎች ነው ያሉት እና አሮን እንግዲህ በተለያዩ ሶሻል ሚዲያዎች በተለያዩ እንትኖች እነዚህ መረጃዎች እነዚህ የአርባ ሰዎች በተለይ ስም ዝርዝርና አካውንታቸው ተለቋል። አስፈላጊ ከሆነም እንግዲህ አሮን ወደፊትም የሚቀጥል ነው የሚሆኑ እስከ ቀኑ ድረስ በየሳምንቱ እየታደሰ የሚመጣ ነው እና በዚህም ሬዲዮ ላይ አድራሻዎች አስፈላጊ ከሆኑ እነዛን
ምንለቅበት
ሁኔታ ይኖራል ማለት ነው። በዋናነት ግን በትልቁ በሜይ 19 የሚካሄደው በተባበሩት መንግስታት ስብሰባ አዳራሽ ፊት ለፊት ጄኔቫ ላይ በ19 ከ13 ጀምሮ የሚካሄደው አውሮፓ አቀፍ ነው። ይህንን ፕሮግራም ሁሉም ኢትዮጵያዊ መሄድ የሚችል በአካል መገኘት የማይችል ደግሞ በተለያየ አጋጣሚ ዎችን በመፍጠር ይህንን ነገር እንዲያግዝ አሁንም ደግመን በኢትዮጵያ ሬዲዮ ድምጽ ስም ለማስተዋወቅ እንወዳለን ማለት ነው።
እንግዲህ አድማጮቻችን የዛሬ የዳግማ ትንሳኤ የበዓል ዝግጅት እንዲሁም ያው መደበኛ ፕሮግራማችን በዚሁ እንግዲህ እናጠቃልላለን። እስከ ሳምንት መልካም ሳምንት እያልን በቀጣዩ ሙዚቃ እንሰናበታቸው።
Shame, but it's shame, but it's shame.